እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? እግዚአብሔር አምላካችን የተመሰገነ ይሁን፣ ምስጋና ይድረሰው። ምሕረቱን፣ ቸርነቱን፣ ጸጋውን አብዝቶልን እንደገናም በፊቱ እንድንቀርብ ለረዳን ጌታ ምስጋና ይድረሰው። እንኳን ወደ ሻሎም ቴሌኮንፈረንስ በደህና መጣችሁ። ዛሬ ኤፕሪል 13 2026 እንደ አውሮፓውያን አቆጣጠር የሰኞ ማታ ፕሮግራማችን ነው። ዛሬ ሪኮርድ የሚሆነው ቁጥራችን 7151 ነው። ዛሬ በቃል የሚያገለግለን ወንድማችን ወንድ ወሰን ነው። ሰንበት ትምህርት የምታወያየን የምታስጠናን እህታችን የሚነች፣ በጸሎት የምታገለግለን እህታችን ብዙ ነች ነች፣ በዝማሬ የሚያገለግለን እንግዲህ ፈቃደኛ ከጉባኤው። እሺ፣ በዚህ ሳምንት የምናጠናውን ሰንበት ትምህርት ትዕቢት ወይስ ትህትና በሚል የሶስተኛው ትምህርት ነው የምናጠናው እያጠናን ያለን። የዛን መታሰቢያ ጥቅሱን አነባለሁ። እንዲህ ይላል፣ ራሱን ከፍ የሚያደርግ ሁሉ ይዋረዳልና ራሱንም የሚያዋርድ ከፍ ይላል። ደግመዋለሁ፣ ራሱን ከፍ የሚያደርግ ሁሉ ይዋረዳልና ራሱንም የሚያዋርድ ከፍ ይላል። እግዚአብሔር አምላክ በእውነት ራሳችን በማዋረድ ራሳችን በማየት መኖር እንድንችል እግዚአብሔር አምላክ ይርዳን። እንጸልይ። መሐሪ ታጋሽ ሩሩህ አባታችን አምላካችን፣ ክብር ምስጋና በላይ በሰማይ በምድር ላንተ ይሁን። ጸጋን፣ ምሕረትን፣ ቸርነትን አብዝተህልን በምሕረት ዓይኖች አይተና ተመልክተህን እንደገናም በፊት እንድንቀርብ ለረዳህን ጌታ ተመስገን። ልጆች ልትለን ስላላፈርክብን እናመሰግንሃለን። እኛም አባባ ብለን እንድንጠራ የልጅነት መብትና ማድረግ ስለሰጠን ክብር ሁሉ ላንተ ይሁን። እንዲሁ ስለወደድከን እንዲሁ ልጆች ልትለን ስላላፈርክብን እናመሰግንሃለን። አንድ ልጅህን አሳልፈ እየሰጠህ እኛ ሞት ሲገባን የእኛን ሞት የሞተልን በሱ ደም መፍሰስ የእኛን የዘላለምን ሕይወት ወራሾች እንድንሆን ላደረግከን ጌታ ተመስገን። ያልተውከን አምላካችን ሁልጊዜም አንተ ከኛ ጋር ስላለህ በምሕረት ዓይኖችህ እያየህን እየተመለከትከን የምስጋና የንስሐ ጊዜ እየሰጠህን እስከ ዛሬ ስለያዝከን እናመሰግንሃለን። ያልጠፋነውም ከአንተ ምሕረት የተነሳ ስለሆነ ማለዳ ማለዳ አዲስ ስለሆነ ምሕረት ተመስገን። አሁንም እለት እለት ቃልን ታስተምረናለህ፣ ትመክረናለህ፣ ትገስጸናለህ። አቤቱ ጌታ የሚሰማ ጆሮ የሚያስተውል ልቦናል ለእያንዳንዳችን ስጠን። እንዳንተ ፈቃድ መመላለስ እንድንችል አንተ እርዳን። መንፈስ ቅዱስ ሆይ ወደ አንተ የሚያቀርበን የሚያንጸን ኃጢአታችንን ማንነታችንን ራሳችንን እንድንገነዘብ እንድናይ የሚገልጽልን መንፈስ ቅዱስህን ለእያንዳንዳችን ትልክልን ዘንድ ፈቃድ ይሁን። መንፈስ ቅዱስ እንዳናሳዝን ሲወቅሰን ሲመክረን ሲገስጸን ሳለ ወደ አንተ አብልጠን መቅረብ እንድንችል እርዳን። ጌታ ሆይ መንፈሳዊ ዓይኖቻችን ክፈትልን። የዚችን ዓለም እርኩሰት አተላ መጸየፍ እንድንችል አንተ እርዳን። ጸጋ ይብዛልን ጌታ ሆይ። አሁንም ጌታ ራሱን ከፍ የሚያደርግ ይዋረዳል፣ ራሱን የሚያዋርድ ከፍ ይላል ተብሎ በቃል ተጽፏል። አቤቱ ጌታ ሆይ ራሳችንን ዝቅ በማለት አንተ ያሳየህንን ባህሪ ያሳየህንን ትምህርት ተከትለን እኛ መስራት እንድንችል አንተ እርዳን። ትዕቢታችንን አንተ ከኛ አስወግድልን ጌታ ሆይ። ያሳየህን ትህትና እኛም በትህትና መመላለስ እንድንችል ያን የሚያስችለው መንፈስ ቅዱስህን ለእያንዳንዳችን ሰጠን ዘንድ ፈቃድ ይሁን። በራሳችን ኃይል አንዳች ትሁት መሆን አንችልም፣ መልካም መሆን አንችልም። ነገር ግን አንተ ስትረዳና ስታግዘን እንችላለን። ጌታ ሆይ እባክን አስችለን። በዚህን ጊዜ ቃል ይዞ የሚመጣ ባሪያንም በዝማሬ በጸሎት ሰንበት በማወያየት የሚያገለግሉንንም እነሱን ቤተሰቦቻቸውን አገልግሎታቸውን ሁሉ አንተ ባርክ። ለሰጠሃቸው ፈቃደኛ ልብ ሁሉ እናመሰግንሃለን። አቤቱ ጉባኤ ሁሉ አንተን ፈልጎ መጥቷል። ጌታ ሆይ አንተን ቃልህ እንዲለውጠን ቃልህ ጌታ ወደ አንተ እንዲያቀርበን ፈቃድ ይሁን። የተለምዶ መሰብሰብ እንዳይሆንብን በሕይወታችን ለውጥ የምናሳይ እንዲሆን ጌታ ሆይ እንዲለውጠን እንዲያንጸን ጌታ ሆይ የትህትና ልብን ሰጠን ዘንድ ፈቃድ ይሁን። እኔ ከምድር ላይ ከፍ ከፍ ያልኩ እንደሆን ሁሉን ወደ እኔ ስባለሁ ያልክ ጌታ ከፍተኛውን ቦታ ለአንተ መስጠት እንድንችል አንተ እርዳን። ሐዋርያቶች ራሳቸውን ባዩ ጊዜ ባዶነታቸውን በተገነዘቡ ጊዜ ያ ነው መንፈስ ቅዱስ የወረደላቸው። ጌታ ሆይ ራሳቸውን ከፍ ሲያደርጉ እኔ ምንም ጥፋት አላጠፋሁም ሲሉ አንዱን አንዱን ሲወቅሱ ጌታ ሆይ በዛን ጊዜ ያ መንፈስ ቅዱስ አልነበረም። ዛሬ በመካከላችን ጌታ ሆይ ራሳችንን በማየት ባዶነታችን በመገንዘብ በንስሐ በፊት መቅረብ እንድንችል አንተ እርዳን። ከአንተ በረከትን ማግኘት እንድንችል ፈቃድ ይሁን። በዚህን ጊዜ ጌታ ሆይ ያዘኑት ልቦች ሁሉ አንተ አጽናና። የታመሙት በቤትም በሆስፒታል ያሉ ፈውስ ይንካቸው። ያዘኑት ልቦች ሁሉ ልጆቻችን ያንተ ጸጋ ምሕረት ቸርነት ይብዛላቸው። ጌታ ሆይ ጸልዩልን ያሉትን የልባቸው መሻት ፍላጎት ለአንተ የነገሩ እንደ ፈቃድ ፈጽምላቸው አድርግላቸው። ጌታ ሆይ በዓለም ዙሪያ ሁሉ ያለውን ሰላም ማጣት ታያለ። የሰላም አምላክ አንተ ሰላምን ትሰጥ ዘንድ ፈቃድ ይሁን። ኦ ጌታ እግዚአብሔር ሆይ ምጽአት በደጅ እንደቀረበ እየነገረን እያሳየን ነው። የተዘጋጀ ልብን ስጠን። ጌታ አባት ሆይ አይኖቻችን ከመስቀሉ እንዳናነሳ ጌታ ሆይ አንተን በመያዝ እስከ መጨረሻው ድረስ ህይወታችን እስከሚያልፍ ድረስ ከአንተ ጋር መጓዝ እንድንችል አንተ እርዳን። አቤቱ በእያንዳንዳችን ቤት ያንተ ሰላም ይግባ። ጌታ ሆይ ሰላም ለእናንተ ይሁን ብለህ በቤታችን ሰላምህ ይገባ ዘንድ በእያንዳንዳችን ቤት ፈቃድ ይሁን። አንተና ግባ ጌታ፣ አንተ ታስፈልገናለህ። አንተ ካለህ ሰላም አለ፣ ፍቅር አለ፣ አንድነት አለ፣ መቻቻል አለ፣ ይቅር መባባል አለ። ጌታ ሆይ ያንተ መገኘት ያስፈልገናል። በቤታችን ለልጆቻችን መልካም ምሳሌዎች እንድንሆን ጌታ፣ የምናሳያቸው ከኛ የሚያዩት መልካም ነገር እንዲሆን፣ ያንተን ባህሪ የሚያንጸባርቅ እንዲሆን ፈቃድ ይሁን። ጸልዩልን ያሉትን ሁሉ አንተ አስባቸው። የልባቸውን መሻት ፍላጎት እንደ ፈቃድ ፈጽምላቸው። ወደ አገር ቤት የሄዱትንም አንተ በሰላም መልስ። ለሄዱ ያሰቡትንም በመንገዶቻቸው ሁሉ አንተ አብራቸውን። ለመሪዎች የቀናውን ልብ ስጣቸው ጌታ ሆይ እባክህን አንተ መልሳቸው ጌታ፣ ያላንተ ማንም ሊመልስ አይችልም። አቤቱ ጌታ ሆይ እንግዲህ በመካከላችን ተመላለስ። እኛ በረሳ ነው፣ አንተ አትረሳም። የሁሉንም ልመና ጩኸት ስማ። መንፈስ ቅዱስ ኃይል ለየን በጌታ በኢየሱስ ስም አሜን አሜን። በድጋሚ እንኳን ደህና መጣችሁ ላለሁኝ። እንግዲህ ትንሽ የዝማሬ ጊዜ ኖረናል። ፈቃደኛ በዝማሬ የሚያገለግለን
እኔ ዘምራለሁ።
እሺ፣ ድምፅ መጀመሪያ ሲስተር ባንቺ አምላክ ነው የሰማው፣ በቀስታ ድምፅ፣ ከዛም እህታችን ለምለም፣ ከዛም ሲስተር ለምለም። ጌታ ይባርካችሁ።
መዝሙር 41 በድሮ ዘምራለሁ። ጌታ አምላክ ጌታ አምላኬ እንዴት እገረማለሁ፣ ታስሳለሁ የእጆችህን ፍጥረት፣ ከዋክብትን ሳይ ነጎድጓድን ስሰማ ያንተ ስልጣን በሕያው ውስጥ አየ።
ይቅርታ
ነፍሴ ላንተ መዝሙር ታቀርባለች። ኃያል ግሩም ታላቅ አምላክ ነፍሴ ላንተ መዝሙር ታቀርባለች። ኃያል ግሩም ታላቅ አምላክ ጥቅጥቅ ባለው በደን ውስጥ ስመላለስ የወፎችን ዝማሬ ስሰማ ላይ ወደ ታች ከፍ ካለው ተራራ ላይ ምንጩ ሲፈቅ ነፋሱም ሽው ሲል ሆነፍሴ ላንተ መዝሙር ታቀርባለች። ኃያል ገሩም ታላቅ አምላክ ነፍሴ ላንተ መዝሙር ታቀርባለች። ኃያል ግሩም ታላቅ አምላክ ሳስብ ሳለው አብ ለልጁ ሳይራራ እንደላከው ሊሞት በኔ ፈንታ በመስቀል ላይ Shekmen berasa cilo tasakaye Hatiaten lemo seronase Lamte mezmuta gerbale Hayar gero talak amlak Nafse lamte mezmuta gerbale Hayar gero talak amlak Christos Jesus በታላቅ ክብር መጥቶ ይዞኝ ሲሄድ ደስታዬ እንዴት ይሆን? ከዚያም ብለሱ በምስጋና ሰግዳለሁ በታላቁ ግሩም ኃያል አምላክ ነፍሴ ላንተ መዝሙር ታቀርባለች ሀያል ገሩም ታላቅ አምላክ ኦ ነፍሴ ላንተ መዝሙር ታቀርባለች ሀያል ገሩ ታላቅ
አሜን አሜን እንግዚአብሔር ይባርክሽ አሁን አብዛልሽ ክብር ሁሉ ለእግዚአብሔር ይሁን
ይዘምራለሁ
አይ ተቀድሞ አልጋሽ በቄ ከነሱ በኋላ ሁለት አሉ የሚዘምሩ ከነሱ በኋላ ይቀርታል
ምንም ችግር
ይዘምሩ
ወ
እንደፈለገ ይዘምሩ ይደለን ከዛ ደም ያሉ ወይም ኦኬ መዝሙር 39 የበረከት ዝናብ አለ የሚለውን ለጌታ ክብር ዘምራለሁ
አሜን
የበረከት ዝናብ አለ ግሩም የፍቅር ተስፋ የመታደስ ወራት አለ ከአዳኙ የሚላክ ባርኮት ያዘንባል የሚያሻንንም ሁሉ በጠብታ ሲወርድልን አብልጠን እንለምን የበረከት ዝናብ አለ መነቃቃት ያመጣል መንፈሱን ይሰድልናል ለሁሉም ያዘንበዋል ባርኮት ያዘንባል የሚያሻንንም ሁሉ በጠብታ ሲወርድልን አብልጠን እንለምን የበረከት ዝናብ አለ ጌታ ቶሎ አዝንበል ሕይወታችንን ደሰው ቃልህንም አክብረው ባርኮት ያዘንባል የሚያሻንንም ሁሉ በጠብታ ሲወርድልን አብልጠን እንለምን የበረከት ዝናብ አለ ዛሬም ሊወርድ የሚችል ኢየሱስን ተስፋ ብናደርግ በሙሉ ልብን ቀር ባርኩት ያዘልባል የሚያሻነንም ሁሉ በጠብታ ሲወርድን አብደን እንለም
አሜን
አሜን። እግዚአብሔር ባርክ ጸጋውን ያብዛልሽ። አብልተም በረከት መለመን እንጂ ጌታ አምላክ ይስጣት። እሺ ሲስተር ለምለም ጌታ ይባርክ።
ይሰማል?
አዎ ትሰማለሽ።
በደም የመላ ምንጭ አለ የሚለውን 186 ከድሮ መዝሙር በደም የመላ ምንጭ አለ ተቀዳ ከክርስቶስ ከዚያም የታጠቡ ሀጣን ከበደል ነጹ ከበደል ነጹ ከበደል ነጹ ከዚያም የታጠቡ ሀጣን ከበደል ነጹ ያሟቹ ሌባ ደስታለው ያንን ምንጭ በማየት እኔም እንደርሱ የበደልኩ ከዚያ ነጻለው ከዚያ ነጻለው ከዚያ ነጻለው እኔም እንደርሱ የበደል ከዚያ እነጻለው አንተ የሞትህልኝ ጠቦት የደም ኃይል አለው የሚሞቱ ሰዎች ሁሉ እስኪ ነጹ ድረስ እስኪ ነጹ ድረስ የሚሞቱ ሰዎች ሁሉ እስኪ ነጹ ድረስ ያን ምንጭ ካየሁ በሃይማኖት ያዳነኝን ከሞት የገዛኝ ፍቅሩ ብቻ ነው ነፍሴን የሚያረካው ነፍሴን የሚያረካው የገዛኝ ፍቅሩ ብቻ ነው ነፍሴን የሚያረካው
አሜን አሜን አሜን። እግዚአብሔር ባርክሽ ለምለም ጸጋውን ያብዛልሽ። ነፍሳችን የሚያረካው የሱ ደም ነው። እንግዲህ ጋሽ በቄ ከስብከቱ በፊት ይዘምሩልናል። አሁን ሰዓት ደርሷል። ዘማሪ ይፈልጋል ይዘጋጁ። ከስብከቱ በፊት ይዘምሩልናል። ጌታ ይባርከው ለፈቃደኝነት ሁላችን በዝማሬ ያገለገላችሁት እግዚአብሔር አምላክ ይባርካችሁ ጸጋውን ያብዛላችሁ። ላለው በድጋሜ አሁን ደግሞ ሰንበት ምት የምንወያይበት የምናጠናበት ጊዜ ነው። እህቴሚ እንኳን ደህና መጣሽ። ጊዜውን ላንቺ ሰጣለሁ። ጌታ ይባርክሽ።
አሜን። እንደምን ዋላችሁ? እንዴት ዋልሽ ማርሸት? እሰማለሁኝ?
አዎ ትሰማያለሽ። እግዚአብሔር ይመስገን።
ደህና ደህና። እግዚአብሔር ይመስገን። እግዚአብሔር ቃሉን እንድናነብ እና እንድናጠና በዚህ ቴሌኮንፈረንስ ይህንን በረከት ስለሚሰጠን እግዚአብሔር አምላካችን እናመሰግናለን። ትልቅ መታደል ነው የየለቱን የሰንበት ትምህርት በዚህ ማጥናት። የቅዳሜና የእሁዱን አልነበርኩም እንደተወያያችሁ ተስፋ አደርጋለሁ። የዛሬውን ደግሞ የእግዚአብሔር መንፈስ እንዲመራን እንጸልይና ወደ ጥናቱ እንገባለን። የምትወደን አባታችን አምላካችን የሰራዊት ጌታ እግዚአብሔር አባትና አምላክ ሆይ በየጊዜው ሕያው የሆነውን ቃልህን ገበታ ስለምታዘጋጅልን ስለምታስተምረን ጌታዊ በምህረትህ ይቅር እያልከን በመንፈስ ቅዱስህ ራሳችንን እንድንመለከት ራሳችንን እንድንመረምር ስለምትናገረን ስለምታስተምረን መንፈስህ ከኛ ሩቅ ስላልሆነ ጌታዊ ድምፅን ስለምታሰማን እጅግ አድርገን እናመሰግንሃለን። በእውነት በዚህ ቃልህ ሁለት ምላስ ስለት እንዳለው ተብሎ እንደተጻፈ የሚያሳየን የሚገልጸን እንዲሆን ጌታ ሆይ ወደ አንተ እንዲያቀርበን በበለጠ እንድትረዳን አሁንም በማዕከላችን እንድትገኝ አብልጠንና አብስተን አክብረን እንጠይቅሃለን። ጌታ ሆይ እንፈልግሃለን። ያላንተ አስተማሪ የለም፣ ያላንተ ቃልን የሚገልጽ የለም። ልናስተውለውና ልንረዳው በልባችን ልንጠብቀው ሁሉ አንችልም። ጌታ ሆይ አንተ በማዕከላችን ተገኝ፣ መንፈስ ቅዱስ ይምራን በየአንዳንዱ ነገር። በጠራ ሁሉ ደግሞ አትለየን። በአንድያ ልጅህ በክርስቶስ ኢየሱስም ስትል ስማን፣ አሜን። እሺ፣ አዲሱ የሰንበት ትምህርት ከመጣ ገና አሁን ነው የሰንበት ትምህርቱን የሚያገኘሁት። ዛሬ የምናየው ሶስተኛው ትምህርት ነው። ትዕቢት ወይስ ትህትና ይላል የመታሰቢያ ጥቅሱ። ራሱን ከፍ የሚያደርግ ሁሉ ይዋረዳልና ራሱንም የሚያዋርድ ከፍ ይላል ይላል ሉቃስ 14:11 እና ይሄ ትዕቢት ይሄ የራስ ከፍታ እንግዲህ ከየት እንደጀመረ መጽሐፍ ቅዱሳችን ያስተምረናል። በኢሳያስም ላይም በሕዝቅኤል ላይም አይደለም። ፕሮፌሰር ብርሃኑ ሁሌ የሚለው ነገር አለ። ይሄ ዘዳግም 29:29 ላይ ለእኛ የተገለጠው ያልተገለጠው ለእኛ የተገለጠው ሚስጥሩ ለእግዚአብሔር ነው፣ የተገለጠው ደግሞ ለእኛ ነው የሚለው እና ሁልጊዜም ጥያቄ የሚሆንብን በሰይጣን ልብ ውስጥ እንዴት ይህ ከፍ ያለን ቦታ መመኘት እንዴት ጀመረ? ሁልጊዜ ጥያቄ ነው ለእኛ። በሰማይ ስንሄድ እግዚአብሔር የሚገልጽልን ነገር ነው። ግን ይሄ ነገር የት ነው የተጀመረው? የሚታይ አልነበረም፣ በልቡ ውስጥ ነበረ። በሰይጣን ልቡ ውስጥ ያንን የእግዚአብሔርን ቦታ መፈለግ ያንን መሻት በልቡ ውስጥ ነው የጀመረው። እናም ዛሬ የምናየው በዚህ ሁሉ ብሎ ትናንትና ያየነው ያው ኩራት፣ ትዕቢት ያለውን ሰው ስንመለከት ስናስብ በአይምሯችን የሚመጣ ሌላ ሌሎችን ሰዎች ነው። ግን የዛሬው ግን ኩራት በፊት ለፊት የሚታይ እንዳልሆነ ነገር ግን በውስጥ ያለ ልብ በልብ ውስጥ የሚገኝ እና ልብን እንዴት እንደሚያቆሽሽ የሚነግረን ነው። ግን ዛሬ ምንድን ነው የሚለው? ራስዎን ይወቁ ነው የዛሬው የሰንበት ትምህርት። ይህን የሰንበት ትምህርት ሳጠና አንድ ታሪክ በዚህ ሰንበት ላይ የሮማን ኢምፓየር የነበረ ሰው ማርቆስ አርክሊየስ የሚባል ሰው ክርስቲያን አይደለም፣ ስለ ክርስትናም ሰምቶ ማያውቅም። ግን የወታደሮች መሪ ነው። በብዙ የሚመራው የሚያስተዳድረው ሰማለሁ አይደል?
ትሰሚያለሻ?
የሚያስተዳድረው የሚመራው በጣም ብዙ አለው እና ይህ ሰው በጣም ታላቅ የሆነ ሰው ነው። መጻፍ አልተጻፈለትም ግን ይሄው ምን ያደርጋል በየማለዳው ይነሳና እኛ የጸሎት ጊዜ እንደምንወስድ ወይም ዲቮሽን መጻፍ ቅዱሳችንን እንደምናጠና ይሄው ግን ይነሳና እኔ ደካማ የሆንኩ ሰው ልሳሳት የምችል ሰው ትንሽ ውቀት ያለኝ እያለ ራሱን እየመረመረ በየማለዳው ይህንን ሐሳብ እየደጋገመ ለራሱ በጽሑፍ ያቀርባዋል። እናም ይሄ ሰው በመጨረሻም እንዴት ታላቅ በሚመራው ምሪት በሚያስተዳድረው አስተዳደር ሁሉ እንዴት በጥሩ ሁኔታ እንዴት ያንን አስተዳደሩን እንደፈጸመ እዛው ታሪክ ላይ ይናገራል። ይሄ ሰው እንግዲህ ክርስቲያን ያልሆነ የነበረ ነው እና ራሱን በማየት ራሱን በመመርመር ሰው ነኝ ልሳሳት እችላለሁ ላጠፋ እችላለሁ እያለ በየማለጣው ይሄንን ለመምነት ያደርጋል እና ይሄም መጽሐፍ ቅዱስ ራስን ይወቅ ዛሬ የምናጠናው ራስን ይወቅ ይላልና ይሄንን በማለት ክርስቶስ እንደ ታሪክ የተናገረውን እዚህ ላይ ያቀርብልናል። በሉቃስ 18 ከ9 እስከ 14 ያለውን ማርሸት ታወጭልናለሽ?
እሺ ሉቃስ 18
አዎ አንድ ጊዜ ይሄን ላንብበውና ከዛው ደዛ እንሄዳለን አንቺ ከዛ ደስ አውጡ። ሉቃስ 18 ከ9 እስከ 14 ሁለት ሰዎች ለመጸለይ ወደ ቤተክርስቲያን ሄዱ። አንደኛው የተከበረ ሽማግሌ ሲሆን በቤተክርስቲያናቱ ፕሮግራም ከመጀመሩ በፊት ሰዎች እንዲያዩት በጉባኤ ከፊት የሚቀመጥ ነው። ጮክ ብሎ ይጸልያል። ስለራሱ መልካምነት እግዚአብሔርን ያመሰግናል። ሌላኛው ሰው በህብረተሰቡ የሚናቀው ሰው በቤተክርስቲያኑ ጀርባ ቆሟል። በኃጢአቱና በጫንቃው ላይ ባለው ሸክም ምክንያት አይኖቹ በእንባ ፈዘዋል። በቤተክርስቲያኑ የኋላ ጥግ ላይ በጉልበቱ ተንበርክኮ ጌታ ሆይ እባክህ ኃጢአተኛ ነኝ ማረኝ እያለ በተስፋ መቁረጥ ስሜት በሽክሽክታ እየጸለየ ነው ይላል። ሉቃስ 18 ከ9 እስከ 14 አንብቤለን።
እሺ ጻድቃን እንደሆኑ በራሳቸው ለሚታመኑና ሌሎችን ሁሉ በጣም ለሚንቁ ይህን ምሳሌ ነገራቸው። እንዲህ ሲል ሁለት ሰዎች ሊጸልዩ ወደ መቅደስ ወጡ። አንዱ ፈሪሳውያን፣ ሁለተኛውም ቀራጭ። ፈሪሳውም ቆሞ በልቡ ይህን ሲጸልይ እግዚአብሔር ሆይ እንደሌላ ሰው ሁሉ ቀማኞችና መጸኞች አመንዝሮች ወይም እንደዚህ ቀራጭ ስላልሆንኩ አመሰግናለሁ። በየሳምንቱ ሁለት ጊዜ እጾማለሁ ከማገኘው ሁሉ አስራት አወጣለሁ አለ። ቀራጩ ግን በሩቅ ቆሞ አይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም። ነገር ግን አምላክ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበር። እላቸዋለሁ ከዚያ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ የሚያደርግ ሁሉ ይዋረዳልና ራሱን የሚያዋርድ ከፍ ይላል።
እሺ ተባረክልኝ። ስለዚህ በዚህ በተነበበው ላይ ጥያቄ ይጠይቃል የሰንበት ትምህርቱ። ስለነዚህ ሁለት ሰዎች ምን ያስተዋሉ? ግዴን ጥያቄ እናንተ እንድትመልሱ ነው መፈልገው። ኢየሱስ ምን አስቦ ነበር? እዚህ ላይ ለሁላችንም ምን ትምህርት እናገኛለን ይላል። ምን ትምህርት አገኛላችሁ ከዚህ ላይ? ስለነዚህ ሁለት ሰዎች ምን ታስባላችሁ? ኢየሱስስ ለምንድን ነው ይሄንን እንደ ምሳሌ የተናገረው? ምን ለማስተማር ነው?
እኔ ልነገር?
አዎ እንዴ በደንብ። እሺ
ከዚህ ላይ እንደተረዳሁት አሁን ሁለቱም ሰው ናቸው። አንደኛው ለመታየት በሰው ዘንድ ለመታየት ነው እንጂ ከልቡ አይደለም የሚጸልይ የነበረ እና በኩራት በቃ አለኝ ታዋቂ ነኝ በሚል መንፈሱ ነው ጸለየ ዋጋ ቢስ ሆነ። ያኛው ግን ኃጢያቱን ተገንዝቦ አፍሮ ተደብቆ የራሱን ኃጢያት ያውቀዋል ሰውም እንኳን ባያዩ ደስ ባለው ነበርና ሂዩሚሊቲ እንደምን ራስን ማዋረድ ከመኩራትና ከመንቀባረር ይልቅ የትህትና የተሰበረ ልብ ቢኖረን ጸሎታችን ክርስቶስ እንደሚሰማ ነው የተረዳሁት።
እሺ ሽላምለም ታፍሪክ ሽሊላቶ ያ ሁላችንም ሐሳቡ ይሄ እንደሆነ ነው የምናስበው። ግን ከእናንተስ ሌላ ሰው በሌላ መልኩ የተረዳ ሰው ካለ?
ሄሎ
አቤት።
ለማከል ትንሽ እና ይሄ ትዕቢተኛው በራሱ ነው የተመካው። በራሱ ሁሉን ነገር ማድረግ የሚችል አይነት አድርጎ ሌላ ስለጸጋ ወይ ስለክርስቶስ ጸጋ ምንም ነገር የለውም። በራሱ ነው እየሄደ ያለው። ያ ግን በክርስቶስ ጸጋ ምህረት እንደሚያገኝ ራሱን በትህትና በእግዚአብሔር ፊት እግዚአብሔር የሚወደውን ጸሎት ጸለየ እና የትህትና ትሁት መንፈስም የሚሰጠው ጌታ ነው። ይህን የእግዚአብሔርን ስርዓት ማድረግ እንድንችል የሚያደርገውም ደግሞ የጌታ መንፈስ ነው። ያለ ጌታ ምንም ነገር ማድረግ እንደማይቻል አንዱ አልተገነዘበም፣ አንድኛው ተገንዝቧል ብዬ ነው የማስበው።
እሺ መልካም።
ትንሽ ልጨምር?
እሺ እሺ። ባንቺ
ሁለቱ መንገዳቸው ልዩ ነው። ትዕቢተኛው ራሱን ነው የሚያየው፣ ማነው ሌላውን ሰው ነው የሚያየው። የራሱን አላየም፣ ራሱን ነው ያደረገ። ይሄ ግን ራሱን ያየ፣ ራሱን ነው የመረመረ፣ እንዴት ወደ ጌታ እንደሚቀርብና ይቅርታ እንዲያገኝ እግዚአብሔር ይቅር ባይ መሆኑን አውቆ እያወቅን ነው ቆምናጠፋ አውቆ ራሱ እንዳጠፋ አውቆ ራሱን ደፍቶ አይኑ ባሞልቶ ሰው እንኳን ማየት አይችልም ሌላ ይቅርና። ስለዚህ አቀራረባቸው ራሳቸውን ከፍ ማድረግና ራሳቸውን ዝቅ በማድረግ በክርስቶስ ፊት እንደዛ ነው የታየኝ። እግዚአብሔር ይመስገን።
ጥሩ ሜሪ ፓርክሽ።
ሄሎ
አቤት።
አይ እግዚአብሔር ይመስገን። የተሰጠው ሁሉ መልስ ነው። ጥሩ ሀሳብ ነው የተሰጠው። ትንሽ ተጨማሪ ለማድረግ የምፈልገው ምንድን ነው፣ በማቴዎስ 7:7 ላይ አትፍረዱ እንዳይፈርድባችሁ ይላል። ይህ ሰውዬ እኮ እኔ እንደዚያ ቀራጭ አይደለሁም፣ እጾማለሁ፣ ከአስር አንድ አወጣለሁ እያለ ጣቱን አንዱን ጣት ወደዛኛው ሰውዬ ወደምጠልያው ወደ ደረቱን ወደሚመታው እኔ ኃጢአተኛ ነኝ ልቅር በላይ እያለ ለሚጠይቀው ላይ ጣቱ ወደዚያ እያመለከተ ነው። እና ሰው አንድ ሰው ከአምስት ጣቶች አንዱን ወደዚያ ቢያመለክት ሰዎች ሲሉ ምን ይላል? አራቱ ወደ እሱ ወደ ራሱ ያመለክታል፣ አራቱን ወደ ራሱ ያመለክታል ይላል። እና የራሱን አላወቀበትም። ዛሬም እኛ ችግር ከራስም ከሁላችንም ጀምሮ የራሳችን ብዙውን ጊዜ አንረዳም። የሰውን እያየን ነው የምንፈርደው። እና በጸሎት ጊዜም አንዳችን በሌሎችን መፍረድ የለብንም። እና ስለዚህ ራሶቻችን ዝቅ ማድረግን ይሄ ነው የሚያስተምረን። ይሄ የእግዚአብሔር ቃል በፊልጵስዩስ ምዕራፍ 2:7 ላይ ጌታ ኢየሱስ ክርስቶስ ራሱን ዝቅ እንዳደረገ የባሪያውን መልክ ይዞ ለሰዎች ምሳሌ ሆነ ራሱን አዋረደ ይላል። ጌታ ክርስቶስ ሐዋርያትን ሲያስተምር በእግር ጥበትም አስተምሯቸዋል። በጌታ ራት ጊዜ ማን ማንን እግር ያጥባል እያሉ ሲፎካከሩ ማባሻን ወሰደ፣ ቁጭ አለ። የሐዋርያትን እግር ማጠብ ጀመረ። እግርን አታጥበኝም ብሎ ጴጥሮስ ሲከራከር ዛሬ እርቅን ልንፈጽም ዘንድ ይገባናል አለ። ያ ማለት ራሱን ዝቅ ማድረግ ነው። አንድ ሰው ራሱን ዝቅ ማድረግ ነው፣ ዝቅ ማድረግ እንደሚገባል። ሁሉም ምሳሌ የምንማረው ከጌታ ከኢየሱስ ክርስቶስ ነው እና ስለዚህ ራሶቻችን ሁልጊዜ ይህን አድርጋለሁ እንዳለን ዝቅ እንድናደርግ፣ እኛ ራሳችንን ከፍ ከምናደርግ ሌላው ለእኛ ቦታ ቢሰጥ፣ እኛ ለራሳችን ቦታ ከመውሰድ እና ይሄንን ትህትና በዚህ ሳምንት ልንማር ያለነው ሁሉ ስለ ትህትና ነው እና ትህትናን መማር ማሳየት አለብን። ራሶቻችን ዝቅ ማድረግ አለብን። በሌላው ላይ መፍረድም የለብንም። ይሄንን ነው ተጨማሪ ማድረግ የፈለኩት። አመሰግናለሁ።
እሺ እሺ፣ ፓስተር ሲባ እግዚአብሔር ይባርክዎት።
ሌላው ነገር?
አዎ እሺ ጋሽ በቂ።
እኔ የገባኝን ሁለት ወንበዴዎች ጌታ በመስቀል ላይ ሆኖ አብሮ የተሰቀሉትን አንዱ ንስሐ ሲገባ አንዱ ንስሐ ሳይገባ ጠፋ። እሱም እግዚአብሔር በደቂቃ የሚደርስ ጌታ ነው። በዛን ሰዓት ሆኖ እኛ ባደረግነው ኃጢአት ነው የደረሰ። እሱ ምንም አላደረገም። ዚያ ያ ሲቃወም ያ ንስሐ ገብቶ ዳነ። እግዚአብሔር ደራሽ ነው፣ አጠገባችን ያለ ጌታ ነው። በምንም ሰዓት ቤቶቻችን በቃ ባለቀንን ሰዓት የሚደርስ አምላክ ስለሆነ ልናመሰግነው ይገባል። ግን አስፈላጊ ንስሐ መግባት ነው። ሰው ያለ ማየት ነው፣ ኢየሱስን ማየት ነው። አመሰግናለሁ።
እሺ እግዚአብሔር ይባርካችሁ። የሁላችሁም ሀሳብ እግዚአብሔር መንፈስ የተመራ እግዚአብሔር በቃሉ የሚያስተምረን ነው። ተባረኩ። የሰንበት ትምህርቱ ራሳችንን ከፍ ማድረግ በጣም ቀላል ነው። አንዳንድ ጊዜ ለሌሎች ስኬቶቻችንን እና ምን ያህል መልካም ሰው እንደሆንን ማሳወቅ ለምደን ይሆናል። ነገር ግን እነዚህ ነገሮች በራሳቸው በሰማይ እይታ ላይ ምንም ለውጥ አያመጡም። እንደ እውነቱ ከሆነ ከምናስበው ነገር ጋር ፈጽሞ የሚቃረን ነው። ምክንያቱም ራሱን ከፍ የሚያደርግ ሁሉ ይዋረዳል፣ ራሱንም የሚያዋርድ ከፍ ይላል ይላል በሉቃስ 18:14 የመታሰቢያ ጥቅሳችን። ኢየሱስም ዝቅተኛውን ቦታ እንድንይዝ እና አስተናጋጆች ከፈለጉ አስነስተው ከፍ ወዳለው ስፍራ እንዲወስዱን ይመክረናል። ይህንን በክርስቶስና በሰይጣን መካከል ያለውን ነገር ስናይ ሰይጣን እንዴት ከፍ 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 ያለው ቦታ እንዴት ነው የተመኘው? ክርስቶስ ደግሞ በዚህ ባለፈው የሰንበት ትምህርታችን ጳውሎስ ካስተማረን በቆላሲያስ ምዕራፍ 1 ላይ ማን እንደሆነ እና መጨረሻው ደግሞ ምን እንደሆነ እስከምን ድረስ የነዚህን የሁለቱ ልዩነት ስታዩ በጣም የምትገረሙበት ነገር ነው። አንደኛው ትህትና አንድ ከዚህ የሰንበት ትምህርት ስናጠና የምናገኘው ነገር ምንድን ነው? ትሁት ልሁን ብለን የምናመጣው ነገር ሳይሆን ይህንን ክርስቶስን ይህንን አሁን ባስተር ሴባ የጠቀሱትን በፊልጵስዩስ 2 ይህን አምላክ ይህን ጌታ ይህን ታላቅ የሆነ ከአይምሮ በላይ ከምንረዳው በላይ የሆነው አምላክ ወደ ምድር ዝቅ ማለት ለእኛ መሞት እስከ መስቀል ድረስ እንኳን ለመታዘዝ መሞት ማለት ከምናስበው በላይ ነው እና አንደኛው ነገር ምንድነው? ይሄንን ለምሳሌ አሁን እያጠናን ያለ ነው የእግዚአብሔርን ቃል በየጊዜው ጊዜ በምንወስድ ጊዜ በምናጠና ጊዜ ይህ የክርስቶስ ብርሃን እየበራልን ሲሄድ እንዲሁም ምን ይላል? እውቀትና ትህትና ተያይዘው ይሄዳሉ ይላል። ያንን እየተረዳን ስንሄድ
እንዴት የማይገባኝ ሆናት እየተረዳን ስንል ያ እኛን እየሰበረን ትህትናን እየሰጠን ይሄዳል። እና ዳዊትም ይሄን መርምረኝ ነው አይደል? በውስጥ ያለውን ተመልከት ነው ጥያቄው፣ ልቡን ነው እና ከልባችን ጋር ነው። እዚህ ላይ የሚጠቅሰው አለ ክርስቶስ ምሳሌያዊ ትምህርቶች ከሚለው ክርስቶስ ሊያድነው የሚችለው ኃጢአተኛ መሆኑን የሚያውቀውን ሰው ብቻ ነው። እንደዚህ ሰው እኔ በደለኛ ብሎ ሁለተኛው ሰው እንደቀረበ ይህ ሰው ጸሎቱን ራሱ ከፍ አድርጎ ነው፣ አለባበሱ የተለየ ነው፣ ያደረገውን አስራት እንደሚያወጣ የሚሰራውን እያንዳንዱን ነገር ነው እየዘረዘረ የተናገረው። ይህ ግን ክርስቶስ ሊቀበለው ሊተናበት የሚችለው ልብ እንደዚህ አይነት ልብ ነው። እኔን ኃጢአተኛ፣ እኔ የተሰበረ፣ እኔ ጎዶሎ የሆንኩኝ ነኝ፣ በእኔ ልብ ውስጥ ግባ ብሎ የሚጠይቀውን በዛ ልብ ውስጥ ክርስቶስ መስራት ይችላል፣ መለወጥ ይችላል። በመጀመሪያ ኃጢአትነታችንና ክርስቶስ እጅግ እንደሚያስፈልገን ስንገነዘብ በኃጢአታችን ብንናዘብ ኃጢአታችንን ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነ ጻድቅ ነው ነው። እኔ አለኝ ሁሉ ነገር፣ እኔ የሚያስፈልገኝ ነገር የለም ብለን ከተኮፈትን ሙሉ ነኝ። ግን ባዶ መሆናችንን ኃጢአተኛ መሆናችንን አውቀን ወደ ክርስቶስም ከመጣን አንደኛ ዮሐንስ 1:9 ይለናል፣ ይቅር ሊለን እንዲሁም አይደለም ከአመፃ ሁሉ ሊያነጻን በፊቱ ከኃጢአትም ሊያነጻን የሚችል ጻድቅ የሆነ አምላክ አለን ይላልና የክርስቶስ ምሳሌያዊ ትምህርቶች ከሚለው ላይ ወደ ክርስቶስ በቀረብን ቁጥር እውነት ነው ኃጢአትነታችንንና የሆነ የተከፈተ ስልክ አለ፣ ወደ ክርስቶስ በቀረብን ቁጥር ኃጢአተኝነታችንንና ብቁ አለመሆናችንን እንገነዘባለን። በአንድ መንገድ ብቻ ነው እውነተኛ የራስ እውቀት ማግኘት የሚቻለው፣ እሱም ክርስቶስን በትኩረት በማየት ነው። ሰዎች በጽድቃቸው ከፍ ከፍ የሚሉት እሱም ባለማወቃቸው ነው ይላል። ችግራችንን ሳናውቅ እንዴት ነው ወደ ክርስቶስ የምንቀርበው? ችግር እንዳለን ሳናውቀው እንዴት ወደ ክርስቶስ ልንቀርብ እንችላለን? እግዚአብሔር ስለ ትዕቢተኞች ምን ያስባል ይላል አንደኛ ጴጥሮስ 5:5 እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ ይላል። በሕይወቱ የእግዚአብሔር ጸጋ ለመጨረሻ ጊዜ የተለማመዱት መቼ ነው? በእርግጥ ይህንን ጸጋ በየቀኑ ልንለማመደው ይገባናል። ለሌሎች ጸጋ ማሳየት አለብን። እግዚአብሔር በጊዜው ከፍ እንዲያደርጋችሁ በኃይለኛ እጅ ስር ትሁት እንዲያደርጋችሁ አሁኑኑ በጸሎት ጊዜ አሳልፉ ይላልና እነዚህ የሃይማኖት መሪዎች ለእግዚአብሔር ጸጋ ምንድነው ቦታ አልነበራቸውም። ለምን? በኩራት በጣም የሚያስፈልገኝ ነገር የለም የተዘጋ ነበር። የኛ ማንነት የኛ ዋጋ የሚመዘነው በክርስቶስ ነው፣ ባለን ንብረት አይደለም፣ በትምህርታችን አይደለም፣ በእውቀታችን ባለን ነገር በሰራ ነው፣ ይሄን ፈጥረ ነው፣ ይሄን አድርገ ነው ብለን በምንለው ነገር እንዳልሆነ ነው ክርስቶስ ለእኛ ባደረገልን በዋጀን በገዛን እንደሆነ የሰንበት ትምህርታችን ይነግረናል። እና እዚሁ ላይ እንዲሁ የእግዚአብሔር በሕይወቱ እግዚአብሔር ጸጋ ለመጨረሻ ጊዜ የተለማመዱት መቼ ነው ይላል እና በዚህ ላይ ሐሳብ ከእናንተ ከልምዳችሁ ሐሳብ እንድሰማ ደስ ይለኛል።
ሄሎ።
አቤት።
እንግዲህ ሰው ሁሉ ዝም ካለ ትንሽ ሐሳብ ልስጣውን። ጥሩ አድርገሽ ነው እየመራሽን ያለው፣ እግዚአብሔር ይባርክሽ። የሚል መች ነው ጸጋውን የተለማመዳችሁት ብሎ በየቀኑ የምንኖረው የምንጓዘውን ጉዞ ልናስብ አስፈላጊ ነው። የእግዚአብሔርን ጸጋ እኔ በየሰዓቱ በየደቂቃው ነው የምንለማመደው። ምክንያቱም የእኔ ህይወት የእኔ ባህሪ ስሙን እንኳን እንድጠራ መብት የለኝም። መብቴ እሱ ነው። መብቴ እግዚአብሔር ነው። መብቴ ጌታ ኢየሱስ ነው። ጌታ ኢየሱስ ያንን መብት ባይሰጠኝ፣ ፍቅሩን ባያሳየኝ፣ ባለኝ ባህሪ፣ ባለኝ አስተሳሰብ፣ በአእምሮዬ ውስጥ በሚሄዱት ኔጋቲቭ በሆኑ ሀሳቦች፣ ከሰው ጋር ያለኝ ሪሌሽንሽፕ፣ እነኛን ሁሉ ሳስብ በእውነቱ እኔ ክርስቲያን ነኝ ወይ የሚል ጥያቄ ሁሌ ይወጣብኛል። እና ስለዚህ ያለሁት በእግዚአብሔርም ቤት ያለሁት ይሁን እግዚአብሔር ቃል አንስቼ ለማንበብ የሚሆን በህይወቱ እንኳን የምኖረው ጸጋው ስለበዛልኝ እንጂ ከራሴ ምንም አይነት ነገር ቫሊዩ ያለው ነገር ስላለኝ አይደለም። እና እግዚአብሔርን ለዛ እጅግ አድርጌ አመሰግናለሁ። ጌታ ኢየሱስ እጅግ አድርጌ አመሰግናለሁ። ያን ለማለት ነው። እግዚአብሔር ይስጥልኝ።
እውነት ነው ጋሽ ሙሉጌታ፣ እውነት ነው። እግዚአብሔር ይባርክ። እውነት ነው። ለእያንዳንዳችንም ይሄው ነው። እሺ፣
እኔ በእውነት እንዴት ነው የምታየው ስላልሽኝ፣ መኪና ውስጥ ስገባ አባቴ በአንተ ውስጥ ልሸፍን ብዬ ነው የምሄደው። ከመኪናው ስወጣ ተመስገን ሸፍነኝ፣ በሰላም ቤት የገባው። ምክንያቱም መኪና የሚለብሱ ሰዎችን እናውቃቸዋለን እና ሁላችን ብንሆን እኛም ራሳችን ብንሆን እንፈጥናለን፣ ያ እንሳሳታለን እና ተሳት እኔ አይቻለሁ። በአይፋይቭ ላይ ስንሄድ ሳለ በጣም እየሮጠ ከአንዱ ላይን ወደ አንዱ ላይን ከአንዱ ላይን ወደ አንዱ ላይን ከመጨረሻው ላይን ወደ መጀመሪያው ላይን ሲሄድ ተገለባበጠ። አባታችን እንዴት እንደሚጠብቀ የእሱ ጸጋ ምሕረት ቸርነት ስለበዛልን እንጂ ይህ በሚመላለስበት ጊዜ እኛ ምን ውስጥ ገፍተን ነው ሂደን በሰላም ሌላ ቦታ የምንደርሰው? ማንን እኛ አባታችን ባይጠብቀን ምሕረቱ ስለበዛ ቸርነቱ በጸጋው ስለሸፈነን እግዚአብሔር ይመስገን።
እውነት ነው። እሺ፣ ባንቺ የተባረክልኝ። ሌላ ሰው ሀሳብ ያለው ካለ?
ሄሎ።
አቤት።
እኔም ስለዚህ ስለ ጸጋ እንደውም ሰማይና ምድር ቆሞ ያለው በክርስቶስ ጸጋ ነው። በዚህ ጊዜ ለክርስቲያኖች ብቻ ሳይሆን አጠቃላይ በምድር ላለ ሕዝብ ሁሉ የክርስቶስ ጸጋ ስላለ ነው እንጂ በክርስቶስ ጸጋ ባይሆን ሰው ደቂቃ መኖር የሚችል ዓለም ውስጥ አይደለም ያለ ነው። ይሄንን መቼ ነው የተለማመድሽው? ወይ የተለማመድሽው ቢባል ጌታ ኢየሱስ ክርስቶስን የግል አዳኜ አድርጌ ከተቀበልኩ ወዲህ ለካስ በክርስቶስ ጸጋ መኖሬን ተገነዘብኩኝ። ከዛ ያው እንደተባለውም ጸጋ በየቀኑ የሚያድግ ነው የጸጋ የእምነታችን ጉዳይ እና ነገር ግን ዓለም በሞላ በክርስቶስ ጸጋ ምክንያት ነው ዛሬ በሰላም ያለው። ያው የተገነዘበ አለ፣ ያልተገነዘበ አለ።
እሺ፣ አማርሽ ተባረኪልኝ። እውነት ነው፣ ይሄ ጸጋ ነው በየቀኑ የእግዚአብሔርንም ፊት ራሱ እንድንፈልግና ቃሉንም እንድናነብ የሚያደርገን ሁሉን የሚያስችለን ይሄው ጸጋ ነው እና ራስዎን ይወቁ ማለትም የኛን ልብ ልንጠራጠረው ይገባናል። ይሄ ኩራት የሚለው ትህትና ኦፖዚት የሆነው ነገር ምንድን ነው? አይታወቅም። ከውጭ የሚታይ ነገር አይደለም። የሞላ ሊሆን ይችላል። ስለዚህ የእግዚአብሔር ጸጋ፣ የእግዚአብሔር መንፈስ እንዲገባበት ሙሉ ከሆነ እንዴት የእግዚአብሔር መንፈስ በዛ ሊገባ ይችላል? ሁሉ ጊዜ የተዋረደ እና ራስን መመርመር፣ ራስን ማየት። በሃይማኖት ብትኖሩ ራሳችሁን መርምሩ አይደለ የሚለው አንደኛ ቆሮንቶስ ላይ ይመስለኛል የሚለው እና ራስን ማየት ይጠይቃል ይህንን ትህትና። እንደገናም ደግሞ እለት እለት ወደ ክርስቶስ በቀረብን ቁጥር እንዴት እንደማንገባ እናውቃለን ብለን የምናስበው ነገር የማናውቅ። አቤት።
ስለዚህ ጉዳይ ስለዚህ አሁን ስላስታልሽው ስለተባለው ነገር ለምሳሌ እኔ ራሴ ብዙውን ጊዜ ሰው እንዲህ ነህ፣ እንደዚህ አድርገሃል፣ እንዲህ ሆነሃል፣ አስተሳሰብህ እንደዚህ ሆኗል ብሎ ካልነገረኝ ማስተካከል የማልችልበት ጊዜ አለ። ምንድን ነው ማድረግ ያለብን በዚህ ጊዜ?
እሺ፣ ይህ ጥያቄ ነው። ሰው እንደዚህ አድርገሃ፣ ይሄ ነገር ትክክል አይደለም በሚለን ጊዜ ምንድን ነው የኛ መልስ መሆን ያለበት?
ሄሎ፣
አልተሳሳትኩም ነው? እሺ፣
ልሞክር። በዚያም በዚህም ዋናው ሀሳቡ ትክክለኛ ሀሳብ ወደ ትክክለኛ ሀሳብ ከሆነ ያ ሰው የሚመራ ወይንም ትክክለኛ አስተያየት ከሆነ የሚሰጠው ያ ሰው ከራሱ ሳይሆን መንፈስ ቅዱስ አሳስቦት ሊያግዘኝ እንደሆነ እንደውም አመስግኜ ተቀብዬ ያንን ነገር መጠቀምና መቀበል እንዳለብኝ ነው ሰማኝ።
እሺ፣ ሌላ ሰው ሀሳብ ያለው ካለ? በዚሁ ፓስተር ተወልደ ከዛ ሙልጌታ።
እንደዚህ ያለው ነገር ብዙ ሰው የሚበዛው ሰው ማለት ይቻላል ለመቀበል ይቸግረዋል። ስለሆነም አቀራረብ ወሳኝነት አለው። አንዱ እንግዲህ ብረት ብረትን ይስለዋል፣ ሰው ደግሞ ባልንጀራው ይስለዋል ይላል ምሳሌ ውስጥ ያለው። ለዚህ ነው መሰብሰብ የሚያስፈልገን፣ ለዚህ ነው መገናኘት ያለብን እርስ በርሳችን ለመተናነጽ እና አቀራረብ ወሳኝ ነው ያልኩበት ምክንያት የሰውየውን ገመና ለመግለጥ ቀጥተኛ የሆነ ዝም ብሎ እንደው ግትር ብሎ አንተ እንዴት እንደዚህ ታደርጋለህ? እንዴት እንደዚህ ታደርጋለህ? በሰውዬ እንዴ ካል ነው ራሱን ወደ መከላከል ነው ብዙ ጊዜ የሚቀናን፣ በተለይ በሰዎች ፊት ከሆነ እንደዚህ ያለው የኛን ገመና የኛን ጥፋት አስከፊ ሆኖ ሲታየን መንፈስ ቅዱስ ሲመራንና ጌታ መንፈሱ አድርጎ አይናችን ሲከፍት ባለንጀራችንን ወንድማችንን ወይም እህታችንን በግል ወንድሜ እህቴ እንዴት ነው እንደዚህ ሆነው እንዴት ነው ያየኸው እንደዚህ ያልከው እንደዚህ ያደረግከው የመሳሰሉት በምን መንገድ አይተኸው ነው ልክ ይመስልሃል እንዴ? እኔ በሰዎች ፊት ለመናገር ከብዶኝ ነው። አንተ ለብቻህ ወይም ለብቻሽ ማናገር አለብኝ ብዬ የጌታ መንፈስ ያሳሰበኝና ምን ይመስልሃል ምን ይመስልሻል? እኔ በመጽሐፍ ቅዱስ ይሄኛው ልክ መስሎ አልታየኝም እንግዲህ ወይም አንተ አሳምነኝ ወይም አንቺ አሳምን በሚለው በትህትና መንፈስ እንግዲህ ስለ ትህትና እየተማርን ስለሆነ እንደዚያ ስንቀርበው ያመሰግነን ይችላል። አመሰግናለሁ እንደው ምን ያልታየኝም ልክ ነው ተሳስቻለሁ ይላል። ከዚያ ይሄ ብቻ አይደለም እንግዲያውስ ሁላችንም እንሳሳታለን መልሰን እሱን ከተናገርን በኋላ አዎ ሁላችንም እንሳሳታለን። ዛሬ በአንተ ላይ እኔ ሰማሁ ሌላ ጊዜ ደግሞ አንተ በእኔ ላይ ልትሰማው ልታየው ትችላለህ ወንድም ይሁን ሴትም። እና ጌታ ማየት እንድንችል አይናችን እንዲከፈት እርስ በርሳችን በጸሎት እንደጋገፍ ለሌሎች አርአያ ለመሆን እንቅፋት ከመሆን ለሌሎች መልካም አርአያዎች እንዲያደርገን የተጠራ ነው ለዚህ ነውና በዚህው አካሄድ ብንሄድ መልካም ነው የሚለውን አቀራረብ ሰዎችን ይመልሳቸዋል። እና አቀራረብ ወሳኝ ነው። ጌታ ኢየሱስ ክርስቶስ ምሳሌያችን ነው በሁሉም ነገር በሁሉም ነገር አሁን ስንማረው እንደቆየ ነው በሁሉም ከርሱ ወዲያ መካሪ ከርሱ ወዲያ አስተማሪ ከርሱ ወዲያ ዕውቀት ሁሉ ሰማይን ሁሉ ሰማይና ምድሩን የፈጠረ የሰውን ልብ ሁሉ የሚመረምር ጌታ በጣም በትህትና ነበር ሰዎችን በእንባ እንዲያውም ይላልኮ በእንባ ሰዎችን ሲገስጽ ሁሉ በጣም የከበደ ነገር የጨነቀው ነገር ከልክ ያለፈ ነገር ሲያጋጥመው ሁሉ በእንባ ነበር ሲገስጽ የነበረው ይላል። ሲመክር ሚዛን የጠበቀ ሲገስጽ ደግሞ ሲገስጽው ሚዛን የጠበቀና በእንባ በትህትና እና ወሳኝነት አለው አቀራረቡ የሚለው እሱን ላሰምርበት ፈልጌ ነው።
እሺ ፓስተር ፓስተር ተወልደ እሺ ሙሉጌታ ባጭ ተደረሰ
አይ ይበቃል ፓስተር ያለ ይበቃል።
እሺ እውነት ነው ከሻሉላ ሐሳብ አሉት
ብዙ የለኝም ነገር ግን አንድ ቦታ ላይ እንደተባለው አሁን ከሰው ጋር መገናኘት ከሰው ጋር መዋል ትልቅ ጥቅም አለው። በተለይ አሁን እኛ በዚህ በራዲዮ የምንገናኝ ሰዎች በድምፅ ብቻ ነው የምንተዋወቀው እንጂ በምንም ሌላ ነገር አንተዋወቅም። ስለዚህ መገናኘት በብዛት መገናኘት መነጋገር መጨዋወት እጅግ አድርጎ ይጠቅማል። ጥያቄ ይመለሳል። ስለ እግዚአብሔር ስለ መንፈስ ቅዱስ ስለ ክርስቶስ ስለ መንፈሳዊ ሕይወት ያለን ግንዛቤ ሁሉ ሊስተካከል ይችላል። ስለዚህ መገናኘት የተባለው ፓስተር ነባ ፓስተር ተወልድ ነው ስለ ያነሳው በጣም በጣም ጠቃሚ ነገር ነው። ስለዚህ አመሰግናለሁ እግዚአብሔር ይስጥልኝ።
እሺ ዳዊት ይባርካችሁ ሁላችሁንም። በዚህ እኔም ከዚህ የተሻለ ሀሳብ የለኝም ግን በዚህ የሰንበት ትምህርት ላይ መጀመሪያው ላይ ስንማር ስለ ላውዲቅያ ቤተክርስቲያን ክርስቶስ ምን አለ? እኔ የምወዳቸውን ሁሉ ገስጻቸዋለሁ እቀጣቸውም አለው። እንግዲህ ቅና ንስሐም ግባ በማለት ኢየሱስ ይናገራል በራእይ 3:19 ላይ እና ያለንበትን ሁኔታ እንዴት እንደሆነ ይናገርና እዛው የሰንበት ትምህርት ላይ የእናንተን ሁኔታ የሚያቅ ከፍቅር በመነጨ የወደቃችሁበትን ሁኔታ የሚነግራችሁ ሰው አለ ብሎ ይጠይቃል። እና አንዳንድ ጊዜ አሁንም ፓስተር ተወልደ እንዳለው በትህትና እና በፍቅር የሚገስጸን የሚናገረን እኛም ደግሞ ተቀብለን ከፍቅር አንጻር እንደሆነ ተረድተን እዚህ ማማረች እንዳለች የእግዚአብሔር መንፈስ ይመራናል ያሳስበናል በእውነቱ ከሆነና
እንደው አንድ ነገር ልጨምር ፈቀድልኝ እንደሆነ።
እሺ
በሀገራችን ሽማግሌ እጅግ አድርጎ የተከበረና የተወደደ ነው። እኔ አሁን ሽማግሌ ነኝና አክብሩኝ ማለት አይደለም። ነገር ግን በሀገራችን ታሪክ አያት ቅድመ አያቶቻችን በሰፈራችን የምናውቃቸው ሽማግሌዎች የተወደዱ ሰዎች ናቸው፣ የተከበሩ ናቸው። ለማንኛውም ችግር መፍቻ ይፈልጋሉ። ምክንያቱም አነጋገራቸው፣ አቀራረባቸው፣ ለሌላው በሚሰጡት መልስ፣ ለሌላው በሚሰጡት ምክር ሰው ሊታደስ ይችላል። ጋር ስለኝ
እውነት ነው። ያ በህይወት ልምዳቸው ብዙ ያሳለፉ ስለሆነ የእነሱን ተግሳጽ መቀበል መልካም ነው። እውነት ነው። እግዚአብሔር ይርዳን። አሁን እየተው ነው እየጣል ነው እየሄድ ነው ያለ ነገር ነው፣ ግን ጥሩ የሆነ ባህላችን ነው። እግዚአብሔር ይርዳን። ለነበረን ጊዜ እግዚአብሔር አምላካችን እናመሰግናለን። ሰዓት አንድ ሁለት ደቂቃ ነው የወሰድ ነው። እግዚአብሔር ስለን አስተማረን እናመሰግናለን። በጸሎት ዘጋለውኝ። የምትወደን አባታችን አምላካችን የሰራዊት ጌታ እግዚአብሔር አባት እናመሰግናለን። በእውነት እኛ ከምናውቀው የበለጠ የእኛን ልብ የምታውቅ አንተ ነህ ጌታ ሆይ። እውነትም እየን መርምረን አንተ አብጀን አስተካክለን ጌታ ሆይ ከኛ ጋር ሁን። በቀረው ማትለይን በክርስቶስ ኢየሱስ ስትል ስማን፣ አሜን። አንድ ነገር ማለት የምፈልገው አሁን ከሻሉላ እንዳሉት እንግዲህ ወደፊታችን ያለው ፕሮግራም ለመገናኘት ጥሩ ጊዜ ነው ማለት ነው። እሱን ለማለት ነው። ይቅርታ ማርሽትዬ፣ ጊዜውን ላንቺ እሰጣለሁ።
እሺ፣ እግዚአብሔር ይባርክሽ የሚዬ፣ ጸጋውን ያብዛልሽ። አንቺን ቤተሰብሽንም እግዚአብሔር አምላክ ይባርክ። እንዲሁም ተጨማሪ ሀሳብ በመስጠት ጥያቄ በመጠየቅ የተባበራችሁት ሁሉ እግዚአብሔር አምላክ ይባርካችሁ፣ ጸጋውን ያብዛላችሁ።
እኔ አንድ ነገር ልጠይቅ፣ እንደው በጣም አስቸኳይ ስለሆነብኝ።
እሺ።
ይሄ አሁን በሐምሌ ይደረጋል የተባለው ስብሰባ እኔ ለራሴ መቼ እንደሆነ የነገረኝም ሰው የለም። መቼ በምን አይነት ሁናቴ እዚያ እንደምደርስ የት ቦታ እንደሚደረግ ምንም የነገረኝ ሰው የለም። ስለዚህ ጨርሶ እንግዳ ነኝ። እስካሁን ድረስ ቆይ እስቲ ቆይቼ ከለን ጠይቃለሁ ጊዜው ሳልፍ በፊት እያልኩ እስካሁን ቆይቻለሁ እና ይህንን አጠልቃቸው ደህና አድርጋቸው የምታውቁ ዝርዝሩን ሁናቴውን እባካችሁ አንዳንድ ጊዜ ደውላችሁ ባይሆን ንገሩኝ፣ የምችል የሆነ እንደሆነ። ይሄ የወገብ ህመም በጣም አስቸግሮኛል። እሱ ነው አሁን እሱን እየተጠራጠርኩ ነው፣ እሱን እየፈራሁ ነው ዝም ያልኩት እስከ ዛሬ ድረስ። እግዚአብሔር ይስጥልኝ።
አሜን አሜን። እግዚአብሔር ባርኮት። ተራሉላ ያው ሁሉ ጊዜ እንደማስታወቂያ ምል። አቤት።
ሁላችንም እኮ ከዚሁ መስመር ነው የሰማ ነው እና ዶክተር አሉላ ምናልባት ሲነገር አልገቡም ይሆናል እንጂ ሁላችንም በዚህ በስብሰባው ላይ እንደዚህ ስንሰበሰብ ሲነገር ነው የሰማ ነው ለማለት ነው። እና ምናልባት እሳቸው የተለየ የጤንነት ችግርም ስላላቸው ሁልጊዜ ላይገቡ ይችላሉ እና እውነታቸው ነው መንገድ ሊያስፈልግ ይችላል አነ እንደዚህ ላሉ ሰዎች።
እሺ እሺ። እንግዲህ እንነግራለን። ሰዎች ደውለው በደንብ እንዲያስረዳዎት ማን እንደሚቀበል የት እንትን እንደሚል በተለይ ሰው እንናገራለን። ጌታ ይባርኮት። ስለነበረን ጊዜ እግዚአብሔር አምላክ የተመሰገነ ይሁን። አሁን ጋሽ በቄ በዝማሬ ያገለግሉናል። ጌታ ይባርኮት።
እሺ። መጽሐፋችን 218 ሁላችን ሰማይ ስንደርስ ለጌታ ክብር ዘምራለሁኝ። የኢየሱስን ግሩም ፍቅር ዘምር፣ ምሕረቱ ጸጋውን ዘምር፣ በከበረው ግሩም ስፍራ ያዘጋጃል ቤታችን። ሁላችን ሰማይ ስንደርስ ምን አይነት የደስታ ጊዜ ይሆን? ጌታችን ዓለም ሰናይ እንዘምር የድል መዝሙር የመናኘን ጎዳናው ሰንጓዝ መላን ከላይ ያልፋል የጉዟችን ቀናስ ያልቆ ዳመና ሁሉ ይጥፋል ሁላችን ሰማይ ሰንደርስ ምን አይነት የደስታ ጊዜ ይሆን ጌታችንም ሰናይ እንዘምር የድል መዝሙር ታማኝና እውነተኛ ነሁን በየቀኑ ታምነን እንስራ በክቡር ጌታችንም ሰናይ ዋጋችን ይከፍለናል ሁላችን ሰማይ ስንደርስ ምን አይነት የደስታ ጊዜ ይሆን ጌታችንም ሰናይ እንዘምር የድል መዝሙር በፊታችን ወዳለው ንፍጠን ውበቱን አሁንና ያለን የንቆ ደጆች ሲከፈቱ በወርቅ ጎዳና ስንሄድ ሁላችን ሰማይ ስንደርስ ምን አይነት የደስታ ጊዜ ይሆን ጌታችንም ሰናይ እንዘምር የድል መዝሙር አሜን ሁላችን ለዚያ ያብቃን
አሜን 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 እግዚአብሔር ባርኮት ታስተቂ ጸጋውን ያብዛሎት ሰውን ቤተሰቦትንም እግዚአብሔር አምላክ ይባርክ እግዚአብሔርን እናመሰግናለን ለዚህ ግሩም ዝማሬ ጌታ ያብቃን ለዛ እሺ አሁን ወደ ቃሉ እንሄዳለን ዛሬ በቃል የሚያገለግለን ወንድማችን ወንድወሰን ነው እንኳን ደህና መጣ ጊዜውን ላንተ ተሰጣለሁ ጌታ ይባርክ
አሜን እግዚአብሔር አምላክ ስሙ የተመሰገነ ይሁን ስለተዘመረ መዝሙር ጋሽ በቀል የእግዚአብሔር አምላካችን በረከት በአንተ ላይ ይሁን ልል ወዳለሁ ሁልጊዜ መዘመር ይወዳል እግዚአብሔርን ማገልገል ይወዳል ስለዚህ ስለጋሽ በቀል እግዚአብሔርን እጅግ አድርጌ አመሰግናለሁና እግዚአብሔር የተመሰገነ ይሁን ወደ ዛሬው መልእክት ከመግባቴ በፊት አሁን ዶክተር አሉላ ከጠየቁት ተነስቼ ቀኑንም ቦታውንም ብናገር ደስ ይለኛል የዚህ ኮንፈረንሱ የሚካሄድበት ቦታ ኮንፈረንሱ የሚካሄድበት ቀን ከጁላይ 1 እስከ ጁላይ 5 2026 ድረስ ነው ቦታው በአንድሪውስ ዩኒቨርሲቲ ነው እዛ እንግዲህ የመኝታ ቦታዎችም ተዘጋጅተዋል ሁለት አይነት የመኝታ ቦታዎች አሉ ካምፓስ ሴንተር የሚባል አለ እንደገና ደግሞ ላሜርሰን ሆል የሚባል አለ እንግዲህ ይሄ ካምፓስ ሴንተር የሚባለው በቀን 100 ብር ነው የሚከፈልበት እንደገና ላምርሰን ሆል ደግሞ የሚባለው በቀን 41 ብር ከ20 አካባቢ ነው የሚከፈልበት ለምግብ ደግሞ በቀን 42 ብር ነው እንግዲህ ያለው እነዚህ ሁሉ አንድ ላይ ተደምረው ነው ማለት ነው ክፍያውን ስንፈጽም የምንፈጽመው ለመመዝገብ ኦንላይን ላይ የተዘጋጀ የመመዝገቢያ አፕሊኬሽን አለ በሻሎም ዌብሳይት ላይ ስትሄዱ ያንን አፕሊኬሽን ታገኛላችሁ በተለይ ሁኔታ ለዚህ ለስብሰባው ተብሎ የተዘጋጀ ነው እርግጠኛ ነኝ ይሄን ማስታወቂያ በተመለከተ የተናገሩ ይመስለኛል ምናልባት በምን መልኩ ወደ ዌብሳይቱ እንደምትሄዱ ማሳየት እንዳለብንም አላውቅም የሆነ ሆኖ ግን እንደዛ ማድረግ ይቻላል አንዳንድ ሰው የቴክኒካል ችግር ያጋጠመው ያለው ሰው ካለ የዚህ ፕሮግራም አዘጋጆች መሐከን አንዳቸውን ብታገኙዋቸው እነሱ እንደገና ከኛ ጋር ሊያገናኙዋችሁና እኛም በምንችለው ሁሉ ልናግዛችሁና ልንረዳችሁ እንሞክራለን። እየጠበቅን ነው ሰዎች እንዲመዘገቡ። እስካሁን ድረስ ግን የተመዘገበ ሰው አላየንም። በዚህ በኦንላይን ተጠቅሙ። ወደ ኋላ ወደ መጨረሻ የሚደረጉት መመዝገቦች ብዙ ጊዜ አስቸጋሪ ሁኔታዎችን ሊፈጥሩ የሚችሉበት ሁኔታ አለ። ሌላ ደግሞ መናገር የምወደው ነገር አለ። ይህንን ፕሮግራም በምናደርግበት ጊዜ የዓለም ዋንጫ እዚህ ሀገር ውስጥ ይካሄዳል። ምንም እንኳን አንድሪውስ ዩኒቨርሲቲ ዓለም ዋንጫ የሚካሄድበት ከተማ ባይሆንም አስቀድመን ማሰባችን አስቀድመን በአውሮፕላንም እንደሄድም ከሆነ የአውሮፕላን ትኬት መቁረጣችን ሌላም ነገር የምናመቻች ማመቻቸታችን ወጪያችን እንዳይጨምር ይረዳናል። ምክንያቱም ሆቴሎችም በብዛት የሚያዙበት ሁኔታ አለ። እንግዶች ከውጭ ሀገሮች በብዛት የሚመጡበት ሁኔታ ስላለ እና ስለዚህ ካሁኑ ብትመዘገቡ እናደፋፍራችኋለን። እንግዲህ ቀኑ ጁላይ 1 እስከ ጁላይ 5 ድረስ ነው። ቦታው አንድሪውስ ዩኒቨርሲቲ ነው። እንግዲህ በግልም ደውለን ማናገር ካለብን ደውለንም እናናግራለን ለማለት ነው። ተባረኩ። ወደ ዛሬው መልእክቴ አልፋለሁ።
አንድሮስ ዩኒቨርሲቲ የት እንደሆነም የሚያውቅ ላይኖር ይችላል። ስለዚህ ግልጽ ብታደርጉልን ይህንን ሁሉ ጥሩ ነው።
እንግዲህ እዛ ዌብሳይቱ ላይ ሁሉም ነገር አለ። እንዴት ወደዛ መሄድ እንደሚቻልም የተቀመጠ ነገር አለ። ምናልባት በማስታወቂያዎች ላይ ነዛ ሊነገሩ
እኔ የለኝ ማለት አይደለም። ነገር ላይን
ገብቶኛል
የሌለው ሊኖር ይችላል እና ግልጽ ዝርዝሩን ግልጽ ማድረግ ጥሩ ነው።
ገብቶኛል። ግልጽ ነው ሀሳቡ እና ያንን በተመለከተ በየጊዜው እንግዲህ ወይ የፕሮግራም መሪዎችም ፕሮግራሙን በሚመለከት ማስታወቂያውን የሚናገሩበትን ሁኔታ በተቻለ ሁኔታ እንደዛ የተብራራም ጭምር እንዲሆን ለማድረግ ወይ እንሞክራለን። ፕሮግራሙን ከሚመሩት ጋር እንነጋገራለን በዛ ጉዳይ ላይ። እሺ፣ እንግዲህ ወደ ዛሬው መልእክቴ ልለፍ። ጌር ስትልን በጣም በጣም ጠቃሚ የሆነ ነገር ስለሆነ ነው እንግዲህ በመሀል እኔ ነገሩን ያስገባሁት። እንግዲህ ባለፉት ጊዜያት ከመጽሐፍ ቅዱሳችን ስናጠና ኤፌሶን ምዕራፍ 6ን ስናጠና ነበረ። የእግዚአብሔርን ዕቃ ጦርን በተመለከተ ስናጠና ነበር። አሁን ደግሞ ከዘካርያስ ምዕራፍ 3 ላይ ተነስተን ታላቁ ተጋድሎ በእግዚአብሔር ፍርድ ቤት በሚል ርዕስ ዘካርያስ ምዕራፍ 3ን እናጠናለን። ለሚቀጥሉት እንደ እግዚአብሔር ፈቃድ 6 ወይም 7 ሳምንታት እነዚህ ነገሮች በተከታታይ እየተመለከትን እንሄዳለን። አውዱን ከመረዳት አኳያ ጥቅሶቹን አላነባቸውም። አሁን እነዚህን ጥቅሶች አላነባቸውም። ብትይዟቸውና በግላችሁ ብታነቧቸው ግን በጣም ደስ ይለኛል። ይሄ ታላቁ ተጋድሎ የሚለውን አውድ እንድንይዝ የሚያደርጉን ጥቅሶች ስለሆኑ አንደኛው ኢዮብ ምዕራፍ 1ና ምዕራፍ 2ን ሄደን ስናነብ ሰይጣን ኢዮብን ሄዶ የከሰሰበትን ታሪክ የምንመለከትበት ነው። ራዕይ ምዕራፍ 12 ላይ ሄደን በሰማይ ሰርፍ የመሆኑን ጉዳይ ሚካኤልና መላእክቱ ከዘንዶ ጋር መዋጋታቸውንና የመሳሰለውን ታሪክ የሚነግረንን እዛ ላይ እሱንም ብንመለከት እናያለን። ዳንኤል ምዕራፍ 7 ላይ ሄደን ከቁጥር 9 ጀምሮ 10ን ጨምረን በምናነብበት ጊዜ በሰማይ ፍርድ የሆነበትን ሁኔታ መጽሐፍት የተገለጡበትን ሁኔታ በተመለከተ የሚናገረንን እናያለን። ከዛ የእግዚአብሔርን ማዳን በሚመለከት ሮሜ 8ን የጌታችን የኢየሱስ ክርስቶስ ለኛ የመቆሙን ጉዳይ በተመለከተ አንደኛ ዮሐንስ ምዕራፍ 2 ቁጥር 1ን ከዛም ደግሞ ይሁዳንና አሞጽን ያለን ያነበብን ብንሄድ የምንመለከታቸው ነገሮች አሉ። አንዳንዶቹን ጥቅሶች ከዚህ በትምህርታችን ውስጥ እየገባን እናያቸዋለን። በቅድሚያ በደንብ አድርገን ይሄንን እንድንመለከተው ግን ከመጽሐፍ ቅዱሳችን ወደ ዘካርያስ መጽሐፍ ላይ ሄደን ምዕራፍ 3 ቁጥር 1 እና 2 እንድናነበው ፈልጋለሁ። እርሱም ሊቀ ካህኑን ኢያሱን በእግዚአብሔር መልአክ ፊት ቆሞ ሰይጣንም ሊከሰው በስተቀኙ ቆሞ አሳየኝ። እግዚአብሔርን ሰይጣንን አንተ ሰይጣን እግዚአብሔር ይገስጽህ፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ፣ ይህ ሰው ከእሳት የተነጠቀ ትንታግ አይደለምን አለው ይላል። እንጸልይ። አባታችን እናመሰግናለን፣ አንተ ትልቅ አምላክ ስለሆንክ አሁን ያነሳነው ርዕስ ቀላል ርዕስ አይደለም፣ ከበድ ያለ ርዕስ ነው። በአንተ መንፈስ አስተማሪነት ተማምነን ይህንን ርዕስ አንስተናልና እግዚአብሔር አምላክ ሆይ ለሁላችንም አእምሮ በሚገባን በቀለለ ሁኔታ እንድታስተምረንና ጌታ ሆይ በዚህ በታላቁ ተጋድሎ ውስጥ እንድንመለከተው እንድንማር የፈለግከውን ነገር እንድታስተምረን እኛም በትክክለኛው አቅጣጫ ላይ ሆነን ድል ከሚያደርጉት መካከል እንድንሆን ከሚፈረድላቸው ወገኖች መካከል እንድንሆን እንድትረዳን እንለምንሃለን። ቀሪውን ጊዜያችንን ተረከባትልን በኢየሱስ ስም አሜን። እንግዲህ በዚህ ክፍል የሚታየው ፍርድ ቤትና የፍርድ ሂደት ነው። አሁን በጣም ልናስብበት የሚገባንን ነገር እንይ። ሰዎች በዚህ ምድር ላይ ሲኖሩ ሁልጊዜ በግጭትና በጦርነት ነው የሚኖሩት። መንግስት ከመንግስት ጋር ይጋጫል። አንድ ጎሳ ከሌላ ጎሳ ጋር ይጋጫል። በቤተሰብ ውስጥ ግጭት አለ። በወንድማማች መካከል ግጭት አለ። በማህበረሰብ መካከል ግጭት አለ። ይሄ ፊት ለፊት የምንመለከተው ግጭት ነው። ነገር ግን በአይናችን ፊት ለፊት የማናየው መጽሐፍ ቅዱሳችን የሚናገረው ከበስተጀርባ እየተካሄደ ያለ ታላቅ ተጋድሎ፣ ታላቅ ግጭት አለ። ባለፈው ስናጠና ታስታውሱ እንደሆነ ኤፌሶን ምዕራፍ 6 ቁጥር 12 ላይ መጋደላችን ከስጋና ከደም ጋር አይደለም የሚል አስተን ነበር። መጋደላችን ከስጋና ከደም ጋር አይደለም። እዚህ ምድር ላይ የምናያቸው ከስጋና ከደም ጋር ያሉ መጋደሎች አሉ። ከዛ በስተጀርባ የሆነ መጋደላችን ከስጋና ከደም ጋር አይደለም እንድንል የሚያደርገን ሌላ እንዳለ እንመለከታለን። ይሄ እንግዲህ ሰማያዊው ፍርድ ቤት በዚህ ስፍራ ላይ ያየነው ያለነው የፍርድ ሂደት ይሄ ከበስተጀርባ የሚካሄደው ከታላቁ ተጋድሎ ጋር ተያይዞ ያለውን ነገር ፊት ለፊት የሚገልጽልንና የሚያሳየን ሆኖ እናየዋለን። አለመታደል ሆኖ ባለፈውም ኤፌሶን መጽሐፍ ስናነብ ተመልክተነዋል። አሁንም ደግመን እንድናየው ፈልጋለሁ። በብዛት የምንዋጋው እውነተኛውን ጠላት ሳይሆን የተሳሳተውን ጠላት ነው። ተጋድሏችን በአብዛኛው ከስጋ ጋር ነው። እኔ ወገኖቼ በጣም በጣም ብዙ የገረመኝ ነገር አለ። ስለተለያዩ ቦታዎች ቤተክርስቲያኖቻችን ስላሉበት እሰማለሁ። አንድ ላይ የነበሩት ቤተክርስቲያኖች ተበጣብጠው ተጣልተው ተለያዩ ሲባል ሁሉ እሰማለሁ። እርስ በርሳችን በመጣላት እርስ በርሳችን በመለያየት በጣም በጣም የታወቅን ነው። ከዛ ወጣ ብለን ከበስተጀርባችን እየተካሄደው ያለውን ነገር አውቀን ወደ ትክክለኛው መስመር ግን መምጣት ያስፈልገናል። ፍቺ የማይበሰማባት የነበረችው ቤተክርስቲያናችን ፍቺ የቀኑ ተግባር ሆኗል። ለምን? ጠብ እውነተኛውን ጠላት መዋጋታችንን ትተን በዚህ ጠላት በሚያመጣልን ነገር ውስጥ ተይዘን እሱ በሚሰጠን አጀንዳ ተይዘን እየሄድን ስላየን፣ ስለዚህ ወደዚህ ወደ ዘካርያስ ምዕራፍ 3 ላይ እንምጣና ከዛ የምንማራቸውን ነገሮች እያየን እንሂድ። እዚህ ላይ አሁን ጥቅሱን እንዳነበብነው የምናየው ነገር አለ። አንደኛ እዚህ ቦታ ላይ ሰይጣን አለ። ሰይጣን ይከሳል። ሰይጣን ለመክሰስ ብሎ እዛ ቦታ ላይ ተገኝቷል። ሁለተኛ የእግዚአብሔር መልአክ ብሎ የሚጠራው ጌታችን ኢየሱስ ክርስቶስ አለ። ጠበቃ፣ የሚሟገት፣ የሚከራከር፣ የሚሟገት የሚከራከር ብቻ ሳይሆን የሚፈርድም ሆኖ እናገኘዋለን። በሶስተኛ ደረጃ ኢያሱን ነው የምናየው። እነዚህ ሶስቱን በተመለከተ ደረጃ በደረጃ እያየን እንሂድ። ቁጥር አንድን ላነበው እወዳለሁ። ዘካርያስ ምዕራፍ 3 ቁጥር 1 እርሱም ሊቀ ካህኑ ኢያሱ በእግዚአብሔር መልአክ ፊት ቆሞ ሰይጣንን ሊከሰው በስተቀኙ ቆሞ አሳየኝ። አሁን እዚህ ጋር ሊቀ ካህኑ ኢያሱ ብሎ ነው የሚጠራው። ኢያሱ እዚህ ጋር ቆሞ የምንመለከተው ኢያሱ ግለሰብ ብቻ አይደለም፣ ሊቀ ካህን ነው። ሊቀ ካህን ደግሞ ሕዝቡን በእግዚአብሔር ፊት ወክሎ የሚቀርብ እንደሆነ ዘጸአት ላይ ሄደን ስናነብ እናገኘዋለን። በዘጸአት ምዕራፍ 28 ዘጸአት ምዕራፍ 29 ዘሌዋውያን ምዕራፍ 16 ሄዳችሁ ልታነቡት ትችላላችሁ። ካህኑ ሊቀ ካህኑ ህዝቡን ወክሎ የሚቀርብ ሆኖ እናገኘዋለን። እዚህ የፍርድ ቦታ ላይ ቆሞ የምንመለከተው ሊቀ ካህኑ ኢያሱ ነው ይላል። ከኢያሱ ጋር ግን የእስራኤል ህዝብም አብሮ በዛ ቦታ ላይ አለ። ምክንያቱም ሊቀ ካህኑ የህዝቡ ወኪል ነው፣ ህዝቡን ጭምር ይዞ ነው እዛ ቦታ ላይ የሚገኘው። ስለዚህ በፍርድ ቦታ ላይ ቆሞ የምንመለከተው የእግዚአብሔር ህዝብን ነው፣ አንድ ግለሰብ ኢያሱ አይደለም። በአጠቃላይ የእግዚአብሔርን ህዝብ ወይ ቤተ ክርስቲያንን የሚያሳይ ሆኖ እናገኘዋለን። ስለዚህ በዚህ የታላቁ ተጋድሎ በምንለው ውስጥ ቤተ ክርስቲያን ወይም የእግዚአብሔር ህዝብ አንዱ ክፍል ሆኖ እናገኘዋለን። ይሄ የመጀመሪያው ፊት ለፊት ስናየው የምንመለከተው ነጥብ ነው። ሁለተኛ እዚህ ጋር የምናየው የእግዚአብሔር መልአክ ብሎ የሚጠራው ነው። ይሄ የእግዚአብሔር መልአክ ተብሎ የሚጠራው ብሉይ ኪዳን ውስጥ ልብ ብላችሁ ካያችሁ ተራ መልአክ አይደለም። እራሱ ጌታችን ኢየሱስ ክርስቶስን የሚወክል ነው። ብሉይ ኪዳንን ከጥግ እስከ ጥግ ልታነቡ ትችላላችሁ። የእግዚአብሔር መልአክ ተብሎ የተጠራበት ቦታ በሙሉ ስታዩት ግን ተራ መልአክ አይደለም። ካሉ ጥቶች መካከል አንዱን ብቻ አነባለሁ። ምናልባት ወደፊት ያስፈልጋል ከተባለ ስለ እግዚአብሔር መልአክ የተነገሩትን ጥቅሶች በሙሉ መታገኙበትን ሁኔታ ማመቻቸት ይችላሉ። ጥቅሶቹ በሙሉ ስታነባቸው ወደ ጌታችን ወደ ኢየሱስ የሚያመለክት ወይም የሚጠቁም ለመሆኑ ምንም የሚያጠራጥር ነገር የለውም። ዘጸአት ላይ ያለውን ብቻ ላንብብ። ዘጸአት ምዕራፍ 3 ከቁጥር 2 እስከ 6 ያለውን ከዚያም የእግዚአብሔር መልአክ በቁጥቋጦ ውስጥ በሚንቀለቀል የእሳት ነበልባል መካከል ተገለጠለት። ሙሴ ቁጥቋጦ በእሳት ቢያዝም እንኳን አለመቃጠሉን አየ። ሙሴም ቁጥቋጦ ለምን እንደማይቀጠል ቀረብ ብዬ ይህንን አስገራሚ ነገር ልመልከት አለ። ሙሴ ሁኔታውን ለመመልከት መቅረቡን እግዚአብሔር ባየ ጊዜ ከቁጥቋጦ ውስጥ እግዚአብሔር ሙሴ ሙሴ ብሎ ጠራው። ሙሴም አቦይት እነሆኝ አለ። እግዚአብሔርም ወደዚህ እንዳትቀርብ ይህች የቆምክባት ስፍራ የተቀደሰች ስለሆነች ጫማን ከእግርህ አውልቅ አለው። ቀጥሎ እኔ የአባቶች የአብርሃም የይስሐቅ ያዕቆብም አምላክ ነኝ አለው። በዚህ ጊዜ ሙሴ እግዚአብሔርን ፊት ለፊት ለማየት ስለፈራ ፊቱን ሸፈነ ይላል። አሁን እዚህ ጋር ስናይ የእግዚአብሔር መልአክ ተብሎ የተጠራው ራሱን እኔ የአባቶች የአብርሃም የይስሐቅ ያዕቆብም አምላክ ነኝ እያለ ሲናገር እናየዋለንና ጌታችን ኢየሱስ ክርስቶስን የሚያውቅ ወይም ስለ ጌታችን ስለ ኢየሱስ ክርስቶስ ያወራ እንደሆነ ምንም የሚያጠራጥር ነገር የለውም። ስለዚህ ኢያሱ የእግዚአብሔርን ሕዝብ ወክሎ እዛ ቦታ አለ። በሌላ ማርኛ የእግዚአብሔር ሕዝብ እዛ ቦታ አለ። የእግዚአብሔር መልአክ ወይም ጌታችን ኢየሱስ ክርስቶስ በዛ ቦታ ላይ እንዳለ እናያለን። ይሄ ደግሞ በጣም በጣም ግልጽ ነው እኮ አዲስ ኪዳን ላይ ከምናየው ቃል ጋራ በጣም አብሮ የሚሄድ ነው። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ላይ ሄደን ስናነብ ምንድን ነው የሚለን? ማንም ኃጢአት ቢሰራ ከእናንተ መካከል ማንም ኃጢአት ቢሰራ ከአብ ዘንድ ጠበቃ አለን እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው ይላል። ይሄ በጣም ወሳኝ የሆነ ነገር ነው። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ላይ ሄደን እናገኘው። ወዳጆቼ ሆይ ኃጢአት እንዳትሰሩ ይህንን ጽፍላችኋለሁ። ከእናንተ መካከል ግን ማንም ኃጢአት ቢሰራ ከአብ ዘንድ ጠበቃ አለን እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው። ስለዚህ ኢየሱስም አለ ጠበቃ ሆኖ የሚያገለግለው ኢየሱስም አለ። ስለዚህ የእግዚአብሔር ሕዝብ አለ ኢየሱስም አለ። እዚህ ውስጥ አሁንም ልብ ብለን እንድንመለከታቸው የሚያስፈልጉ ነገሮች አሉ። ቃሉን በደንብ አርገን ስናይ ሊቀ ካህኑ ኢያሱ በእግዚአብሔር መልአክ ፊት ቆሞ ስለዚህ ሊቀ ካህኑና የእግዚአብሔር መልአክ ወይም ደግሞ የእግዚአብሔር ሕዝብና ኢየሱስ ክርስቶስ አብረው በዛ ስፍራ ላይ እናገኛቸዋለን። ግን ሁለቱ ብቻ አይደሉም ያሉ። በሶስተኛ ደረጃም እዚህ ስፍራ ላይ የምንመለከተው አለ። ይሄ የምንመለከተው ደግሞ ሰይጣን ነው። ከሳሽ ሰይጣን የሚለው ቃል ራሱ ቀጥተኛ ትርጉሙን ስናይ ከሳሽ ማለት ነው። ለመቃወም ተዘጋጅቶ ለመክሰስ ተዘጋጅቶ መጥቷል። በነገራችን ላይ ሰይጣን በቀላሉ የሚተው ከሳሽ እንዳይመስለን ራእይ ዮሐንስ ላይ የሚናገረው ነገር አለ። ራእይ ዮሐንስ ምዕራፍ 12 ቁጥር 10 ላይ ሄደን ስናነብ ምን ይላል? ከዚህ በኋላ ታላቅ ድምጽ በሰማይ እንዲህ ሲል ሰማሁ፣ አሁን የአምላካችን ማዳንና ኃይል መንግስት የእርሱ ክርስቶስ ስልጣንም መጥቷል። ቀንና ሌሊት በአምላካችን ፊት ሲከሳቸው የነበረው የወንድሞቻችን ከሳሽ ተጥሏልና ይላል። እንግዲህ አስቡ ቀንና ሌሊት በአምላካችን ፊት ሲከሳቸው የነበረው የወንድሞቻችን ከሳሽ ነው የሚለው። ሰይጣን ከሳሽ ነው። እየከሰሰ ነው። ክርስቶስም አለ። ሁኔታዎችን እየተመለከተ ነው። እንግዲህ ይሄ በታላቁ ተጋድሎ ውስጥ የምንመለከተው ትዕይንት ነው። በታላቁ ተጋድሎ ውስጥ እኔ ድርሻ የለኝም የሚል ክርስቲያን ሊኖር አይችልም። ምክንያቱም ያ ሊቀ ካህን እያንዳንዱን ክርስቲያን ይዞ በዛ ስፍራ ተገኝቷልና። ስለዚህ እነዚህ ሶስት ነገሮች እናያለን። አሁን ወደ ጉዳዩ እንምጣ። እነዚህ ሶስቱ አንድ ላይ ሆነው በዚህ በሰማይ ፍርድ ቤት ስንመለከት ሰይጣን እንደ ስትራቴጂ አርጎ ሲጠቀምበት እንደመለከተው ክስ ነው። ይከሳል። እዚህ ላይ ልብ እንበል። ሰይጣን ክስን ሲያቀርብ ኃይለኛ የሆኑ ክሶች ኃጢያቶችን እየጎለጎለ እየመዘዘ ያወጣ ይከሳል። በነገራችን ላይ በሐሰትም አይደለም የሚከሰው እውነትን አምጥቶ ነው። ለምሳሌ አሁን የኢያሱን ጉዳይ በተመለከተ እስቲ የኢያሱ መዝገብ ይምጣ ይታይ፣ የእስራኤል ልጆች መዝገብ ይምጣ ይታይ፣ ውድቀታቸው እንደዚህ ነው፣ የሰሩት ነገር እንደዚህ ነው፣ የሰሩት ኃጢአት ይሄ ነው፣ ይዘረዝረዋል እንደ ጉድ። ጠላት የእያንዳንዳችንን ፋይል ከያለበት እየለቃቀመ አውጥቶ ጉዳችንን ይዘረግፎ ይነሳል። ይሄ ጠላት ሁል ጊዜ የሚሄድበት መንገድ ነው። አንዴ አቶ ግርማ ለማ ነው ሲናገር የሰማሁት። አንድ ቦታ ላይ ተሰብስበው ሊጸልዩ ነው። አንድ አጋንንት ላለባት እህት ይመስለኛል ለመሰለይ ተሰብስበው ባሉ ጊዜ እዛ ውስጥ ካሉት ወንድሞች መካከል ያንድን ሰው ስም ያጋንንቱ ይጠራና አቶ ገሌ እንደው እንተዋወቃለን እኮ አንተ ምን ለማስወጣት ነው የመጣኸው? እንዴ ነው ያለውን ጉድ ላውጣ አላሉ። በኋላ ሌላኛው ፓስተር አንተ ጉድ ብለህ ለምትጠራው ነገር ነው ኢየሱስ የሞተው ብለው አፉን አስያዙት ብሎ ሲናገር ሰምቻለሁ። ሰይጣን ያሸማቀቀን ኃጢአቶቻችንን እያነሳ ይከሰናል። ሰይጣን ሲከሰን የሚከሰን በውሸት ላይ ተመስርቶ አይደለም። ጉለታችንን ኃጢአታችንን እያነሳ ይከሰናል። በዚህ ውስጥ ሰይጣን ሁለት ነገሮችን ነው ማከናወን የሚፈልገው። አንደኛ እኛን በሚመለከት ተስፋ እንድንቆርጥ፣ ገና ነኝ፣ አልደረስኩም፣ አልበቃውም፣ ተስፋ የለኝም የሚል አይነት ስሜት እንዲኖረን ያንን ነገር ለማድረግ ነው። ሰይጣን በዚህ አይነት ሁኔታ አሰናክሎ ሊጥለን ይፈልጋል፣ ይሞክራል። የሰይጣን የተደበቀ ዓላማ የታወቀ ነው። እግዚአብሔር ግን በምን አይነት ሁኔታ ነው ክርክሩን ሲያካሂድ ወይም ነገሮቹን ሲያካሂድ ያደረገው ብለን በምናይበት ጊዜ በጣም 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 የሚገርም ነው። አልበደለም፣ አልተሳሳተም፣ እንከን የለበትም የሚል መልስ አናይም። የለም። ዘካርያስ ምዕራፍ 3 ቁጥር 2 ላይ እንዲህ የሚል ቃል ነው የምናገኘው። እግዚአብሔርም ሰይጣንን አንተ ሰይጣን እግዚአብሔር ይገስጽህ ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ ይህ ሰው ከእሳት የተነጠቀ ትንታግ አይደለምን አለው እኔ እኮ ከእሳት ውስጥ ነው ያወጣሁት ነው አዎ አንተ የምትላቸውን ነገሮች ሁሉ አውቃለሁ አንተ የምትከስበትን ነገር ሁሉ አውቃለሁ እኔ ከዛ እሳት ውስጥ ነው ያወጣሁት እያለ ነው እየተናገረ ያለው እዚህ ላይ እግዚአብሔር ለኛ የሰራልንን ስራ ነው እየተናገረ ያለው አዎ ሰይጣን የከሰሰው ክስ ሰይጣን ያደረገው ነገር ያስኬዳል ነገር ግን ኢየሱስ ለኛ የሰራልን ስራ እኛን ከጥፋታችን ከወድቀታችን ከነበርንበት ነገር ሁሉ ነፃ ያወጣን ይቻለና በእግዚአብሔር ስፍራ ላይ ወይም ደግሞ በእግዚአብሔር መስመር ላይ እንድንቆም ያደረገን ሆኖ እናያለን እግዚአብሔር ከሳሹ ነው የገሰጸው እግዚአብሔር ይገሰጻል እግዚአብሔር ለኛ ሲሟገትልን እግዚአብሔር ለኛ ሲቆምልን በዚህ አይነት ሁኔታ ነው ቆሞልን የምናየው መጽሐፍ ቅዱስ እኮ ግልጽ ነው በዚህ ጉዳይ ላይ ሲናገር ሮሜ 8:33 ላይ እግዚአብሔር የመረጣቸውን የሚከሳቸው ማን ነው በማለት ይጠይቃል ማን ነው የሚከሳቸው የሚያጸድቅ ማን ነው የሚኮንንስ ማን ነው ብሎ ጌታ ኢየሱስ ክርስቶስ የሚያድን ከክስ ነፃ የሚያወጣን አምላክ መሆኑን የሚናገር ነገር እናገኛለን እግዚአብሔር ኢየሩሳሌምን መርጧል ኢየሩሳሌምን የመረጠ እግዚአብሔር ኢያሱንም በዚህ ጉዳይ ላይ ጠበቃ ሆኖ ሲከላከልልን የምንመለከተው ነገር ነው እዚህ ላይ ኢየሩሳሌምን መረጠ ሲል ኢየሩሳሌም ከተማዋ ብቻ አይደለችም እኮ ኢየሩሳሌም ህዝቡንም ጭምር የምትወክል ናት ኢየሩሳሌምን የመረጠ እግዚአብሔር ይገስጽ ሲለው ስለ ቤተ ክርስቲያን ነው ያወራ ያለው ዘዳግም ላይ ለእስራኤላውያን እግዚአብሔር እንዲህ ብሎ ተናግሯቸው ነበር ዘዳግም ምዕራፍ 7 ቁጥር 7 እና 8 እግዚአብሔር እናንተን የወደዳችሁና የመረጣችሁ ከሌሎች ህዝቦች በቁጥር ስለበዛችሁ አይደለም ቁጥራችሁማ ከህዝቦች ሁሉ እጅግ አነስተኛ ነበር ነገር ግን እናንተን በብርቱ እጅ ያወጣችሁ ከባርነት ምድርና ከግብጽ ንጉስ ከፈርዖን መዳፍ የተቤዣችሁ እግዚአብሔር እናንተን ስለወደዳችሁና ለአባቶቻችሁ የማንናቸው መሐላ ስለጠበቀ ነው ይላል ወገኖቼ ኢየሩሳሌምን የመረጠ እግዚአብሔር ይገስጽ ነው ያለው እዛ እኔና እናንተንም እግዚአብሔር መርጦናል እዚህ ጋር እኮ የመረጣችሁ ሲል ለእስራኤላውያኖቹ ሲነግራቸው በቁጥር ብዙ ስለሆናችሁ አይደለም መልካሞች ስለሆናችሁ አይደለም ስራችሁ የሚያስወድዳችሁ ስለሆነ አይደለም እግዚአብሔር ግን ስለወደዳችሁ አንድ ለአባቶቻችሁ የማልላቸው መሐላ ስለጠበቀ ነው ቃል ኪዳኑን የሚጠብቅ አምላክ ስለሆነ አንድ ስለወደደን ሁለት በእነዚህ ምክንያቶች ነው የተመረጠው ኢየሩሳሌምን የመረጠ ይስጥ የነብዬ ወስጃለሁ ስለዚህ የተገሰጽኩን በማለት ለሰይጣን ሲመልስለት እናያለን ክሱን ሲቀበለው አይደለም እናየው ሲገስጠው ቀጥሎ ያለው ግን በጣም በጣም ይገርመኛል ይህ ከእሳት የተነጠቀ ትንታግ አይደለም ወይ ከእሳት በእሳት ተያይዞ ሲነድፍም ሆኖ የምናይበት ሁኔታ አለን አውጥተን ስናቀዘቅዘው የምናይበት ሁኔታ ወይ ደግሞ ብረት የጋለ ነው እሳት ውስጥ ገብቶ ስታወጡት ያ የጋለው ብረት የእሳቱ ነገር ላይ ላይ ስሙ ይታይበታል ትንታፉ ይታያል ላይ ላይ ብረቱ ብረትነቱ አልጠፋም እሳቱ ግን ላይ ላይ ይታያል ከእሳት የተነጠቀ ትንታክ አይደለም ይላል ይሄንን መጽሐፍ ቅዱስ ላይ ደጋግሞ ይናገራል በጣም ደጋግሞ ነው የሚናገረው ብናየው ደስ ይለኛል ሌላ ቦታ ላይ ያሉት አሞጽ ምዕራፍ 4 ቁጥር 11 እናንብበው ሰዶምና ጎሞራን እንደገለበጥኳቸው አንዳንዶቻችሁን ገለበጥኩ ከእሳት እንደተነጠቀ ትንታቅ ሆናችሁ እናንተ ግን ወደ እኔ አልተመለሳችሁም ይላል እግዚአብሔር እንግዲህ በልዩ ልዩ መንገድ ውስጥ ሲያልፉ በዙሪያቸው ያለ ነገር ፈተናው እንደ እሳት ሲሆንባቸው ልክ ሰዶምና ጎሞራን እንደገለበጥኩት ባለው ሁኔታ ውስጥ ከዛ ውስጥ ግን እኔ እንደ ትንታግ ከእሳት ውስጥ ተነጥቆ እንደወጣ ትንታግ ሆናችሁ እናንተ ግን ይላል ወደ እኔ አልተመለሳችሁም ይላል የሰው ልጅ በጣም አስቸጋሪ ነው እግዚአብሔር ለማዳን የሚያስፈልገውን ነገር ሁሉ አድርጎ ሲያወጣን ያ የገባንበት እሳት አቃጥሎ ሊጨርሰን ሲገባ ከእሳት እንደተነጠቀ ትንታግ አድርጎ አውጥቶ የማዳን ስራውን ሲሰራ ያለ መመለስ በሽታ በጣም በጣም ይገርማል አሞጽ ላይ ያንን ነው የሚናገረው ኃጢአት እዚህ ጋር እንደምንመለከተው በእሳት ውስጥ እንደሚያልፍ ትንታግ ወይ እሳት በደንብ አርጎ ያቃጠለው ነገር ግን ያ እሳቱ በልቶ እንዳይጨርሰው እግዚአብሔር ከእሳት ውስጥ ነጥቆ ያወጣው ትንታግ ሆኖ ነው የምናየው ይሁዳ ላይ ይሁዳ አንድ ምዕራፍ ብቻ ነው ያለው ቁጥር 23 ላይ እንዲህ የሚል ቃል አለ አንዳንዶችን ከእሳት ነጥቃችሁ አድኗቸው ሌሎች ደግሞ በርኩስ ሥጋ የተበከለውን ልብሳቸውን እንኳን እየጠላችሁ በፍርሃት ምህረትን አሳዩአቸው አሁን ከኃጢአተኞች ጋር ወደ ጌታችን ወደ ኢየሱስ ክርስቶስ ሊመጡ ከሚገባቸው ሰዎች ጋር ሊኖረን የሚገባን ግንኙነት ነው አንዳንዶችን ከእሳት ነጥቃችሁ አድኗቸው ለሌሎቹ ደግሞ በርኩስ ሥጋ የተበከለውን ልብሳቸውን እንኳን እየጠላችሁ በፍርሃት ምህረት አሳዩአቸው ከተግባራቸው ከሥራቸው ጋር ከኃጢአታቸው ጋር ግንኙነት አይኖራችሁ ያንን ትጸየፋላችሁ ምህረትን ግን እያሳያችኋቸው ትቀጥላላችሁ ነው የሚለን ከእሳት ነጥቃችሁ አድኗቸው እግዚአብሔር አምላካችን እኔና እናንተን እንደዛ ነው ከእሳት ውስጥ ነው ነጥቆ ያወጣን ያዳነን ለኢያሱ ያለው እሱ ነው ከእሳት ውስጥ የወጣ ነው አዎ አንተ የምትናገረው ነገር እውነት ነው በኃጢአት በችግር በመሳሰለው ነገር ውስጥ የተዘፈቀ ነው ነገር ግን እኔ በእሳት የተከበበ ቢሆንም እሳቱ ሊበላው የከበበው ከእሳት ውስጥ አውጥቼዋለሁ ከእሳት ተነጥቆ እንደወጣ ትንታግ ነው በማለት ይናገራል እኔ አድኜዋለሁ እኔ አውጥቼዋለሁ ለሱ የሚሆነውን የሚያስፈልገውን ሁሉ አድርጌለታለሁ እያለ ነው መልስ እየሰጠ ያለው ብዙ ጊዜ ብዙዎቻችን ስለ ፍርድ ሲነገር እንሰጋለን እንፈራለን የፍርድ ጊዜ አለ ወደ ፍርድ ጊዜ እየተጠጋን ነው ወደ ፍርድ ጊዜ እየቀረብን ነው እንዘጋጅ ሲባል ብዙ ሰው ይፈራል ወገኖቼ በእኔና በእናንተ ማንነት በእግዚአብሔር ዙፋን ፊት መቅረብ የምንችል ሰዎች አይደለንም በጸጋው ተሸፍነን ግን ወደ እርሱ መቅረብ እንችላለን። ልክ እዚህ ጋር ለኢያሱ ከእሳት የተነጠቀ ትንታግ ነው ብሎ እንደተናገረ ለኛም እንደዛ ይልልናል። ዳንኤል ምዕራፍ 7 ቁጥር 10 ላይ ፍርድም ሆነ መጻሕፍትም ተከፈቱ ይለናል። አይቀርም። ፍርድ አለ አይቀርም። በጣም ደስ የሚያሰኘው ነገር ግን ሁላችንም ሊገባን የሚገባ በዚሁ በዳንኤል ምዕራፍ 7 ቁጥር 22 ላይ ምን ይላል? ፍርዱም ለልዑል ቅዱሳን ተሰጠ ይላል። የልዑል ቅዱሳን ይፈረድላቸዋል ይፈረድባቸዋል አይደለም የሚሉ የጌታ የኢየሱስ የሆኑቱ ከጌታ ከእግዚአብሔር ጋር የተሳሰሩቱ ይፈረድላቸዋል እንጂ ይፈረድባቸዋል አይደለም። ለምን ካልን በጌታችን በኢየሱስ ክርስቶስ ምክንያት ከእሳት ተነጥቀው ወጥተዋል። ይሄ ኢየሱስ ፈራጅ ብቻ አይደለም፣ ዳኛ ብቻ አይደለም፣ ጠበቃም ይቆምላቸዋል። በሚያስፈልገው ነገር ሁሉ ለእነርሱ የሚቆም ይሆናል። ስለዚህ ዛሬ እኛ ከሁሉ በላይ ልናስብ የሚገባል ምድራዊ በሆኑ ጭቅጭቆችና በመሳሰሉት ነገር ላይ አይደለም። ፖለቲከኞች በሚያመጡት ጭቅጭቅ ላይ አይደለም። መንግስታት በሚያመጡት ጦርነቶች ላይ አይደለም። አዝናለሁ። አሁን እስራኤልና ኢራን የሚያደርጉት ጦርነት ወይም እስራኤል ከፍልስጤሞች ጋር የምታደርገው ጦርነት መንፈሳዊ ጦርነት መስሎ የሚሰማቸው ብዙ ሰዎች አሉ። ከትንቢት ጋር የተገናኘ ነገር አድርገው የሚያዩት በጣም ብዙ ብዙ ሰዎች አሉ። እርግጠኛው ነኝ ልንገራችሁ፣ መጋደላችን ከስጋና ከደም ጋር አይደለም። ይሄ ምድራዊ የሆነው ጦርነት አይደለም። እኔና እናንተ ለምድር ሰላም ልንጸልይ ይገባናል። እውነተኛው ጦርነት ግን መንፈሳዊ የሆነው የኔና የእናንተን ሕይወት የሚመለከተው ሰይጣን ጠላት ዲያብሎስ እየከሰሰ ያለበት በክሱም እያንዳንዳችንን እያሰናከለ ሊጥል የሚፈልግበት መሆኑን በደንብ አድርገን ልንረዳ ይገባናል። በምንም አይነት ሁኔታ ውስጥ እንሁን እኛ ወደ ጌታችን ወደ ኢየሱስ ክርስቶስ ልንሮጥ የሚገባን ሰዎች ነን። ምክንያቱም የሚያድነን እሱ ብቻ ነው። አንደኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ ሄደን ስናነብ ኃጢአታችንን ብንናዘዝ እርሱ የታመነና ጻድቅ ነው፣ ኃጢአታችንን ይቅር ይለን ከአመጻም ሁሉ ያነጻን ይላል። ስለዚህ ኃጢአታችንን ወደ እርሱ ቀርበን ተናዘን ልባችንን ለእሱ ሰጥተን ከእሱ ጋር መሆን ነው የሚያዋጣን። ከእሱ ጋር ከሆንን አዎ ሰይጣን መክሰሱን አያቆምም። ቅድምም እንዳነበብነው ቀንና ሌሊት ነው የሚከሰው፣ መክሰሱን አያቆምም። ነገር ግን ከእሳት ውስጥ የተነጠቀ ትንታግ ነው ብሎ የሚመሰክርልን ጌታ ከኛ ጋር ይቆማል። የሰይጣንን ውሸት አንታመን፣ በሰይጣን ውሸት አንፍራ። እግዚአብሔር አምላክ ከኛ ጋር ስለሆነ ይሄ እንግዲህ አጠቃላይ ፍርዱ ምን ይመስላል፣ አካሄዱ ምን ይመስላል የሚለውን ስንመለከት ወይም ስናይ ያየነው ነው። በሚቀጥሉት ጥናቶቻችን እግዚአብሔር ለህይወታችን ለእያንዳንዳችን ህይወት ምን አይነት ስራ እንደሰራ ከዚህ እየተማርን እንቀጥላለን። ይህንን ለማስተዋል እንድንችል እግዚአብሔር የሁላችንንም አእምሮ ይክፈትልን። በእውነት ከእሳት ውስጥ እንደወጣ ትንታግ ስንኖር የእስራኤል ልጆች ወደ ኢየሱስ ለመምጣት እንቢ እንዳሉት እንቢ በማለት ጠፍተን የምንቀር እንዳልሆን፣ ነገር ግን በእውነት ከክርስቶስ ጋር ተያይዘን በእኛ የቆመልንን የመሰከርልንን አምላካችንን የሚያከብሩ ሰዎች እንድትሆን እግዚአብሔር አምላክ ለሁላችንም ጸጋውን ያብዛልን። ተባረኩ።
አሜን፣ አሜን፣ አሜን። እግዚአብሔር ባርክ ወንድማችን ወንድሰን ጸጋውን ያብዛልን። አንተ ቤተሰብንም እግዚአብሔር አምላክ ይባርክ። እግዚአብሔር እናመሰግናለን ለመጣልን ምክር ሁሉ። እኛም ምክሩን ሰምተን በተግባር ላይ እንድንፈጽም የተግባር ሰዎች ያድርገን። ከዚህ ቀጥሎ እህታችን ሂሩት በዝማሬ ታገለግለናለች። ሂሩት እንኳን ደህና መጣሽ። ጊዜውን ላንቺ እሰጣለሁ። ጌታ ይባርክሽ።
አሜን፣ አሜን። ለመጣልን ቃል እግዚአብሔር እኔም ለማመስገን ፈልጋለሁ። እግዚአብሔር አምላክ ይባርክ ወንድሜ ወንድሰን። ከአዲሱ መዝሙር መጽሐፍ 157 እንጀምራለን። በኃጢአት ውስጥ ተጠምኩኝ ከሰላም አምባራ በጣም ጠልቄ ገባሁ መውጣት እስኪሳነኝ ግን የባህሩ ጌታ ጩኸቴን ሰማልኝ ከጥልቅ ውሃ ወጣኝ አዳነ ኦ በፍቅሩ እኔን አድኖኛል እኔን በዳት ባጣው ጊዜ አድኖኛል ኦ በፍቅሩ አድኖኛል ረዳት ባጣው ጊዜ አድኖኛል ኦ ለእርሱ ልቤን ልስጠው እርሱን ልጠማጠም እርሱ ካለበት ስፍራ በምስጋና መዝሙር ኃያል ፍቅሩ እውነቱ የነፍሴ ዜማ ነው በእምነት በፍቅሩ ላገልግለው ኦ በፍቅሩ እኔን አድኖኛል እኔን ረዳት ባጣው ጊዜ አድኖኛል ኦ በፍቅሩ አድኖኛል እኔን ረዳት ባጣው ጊዜ አድኖኛል ነፍሳት ባደጋ ወድቀው ኢየሱስ አዳናቸው በፍቅሩ ያወጣኛል ከተቆጣው ማዕበል የባህሩ ጌታ ነው ሞገዱም ታዞታል ተቀበለው ሊያድንህ ይፈልጋል በፍቅሩ እኛን አድኖናል እኛን ረዳት ባጣን ጊዜ አድኖናል በፍቅሩ እኛን አድኖናል እኛን ረዳት ባጣን ጊዜ
አሜን፣ አሜን። እግዚአብሔር ባክ ሲሉ ጸጋውን ያብዛልሽ። አንቺን ቤተሰቦችንም እግዚአብሔር አምላክ ይባርክ። ረዳ አጣን ጊዜ ያዳነን የጎበኘን የሚጎበኘን ጌታ አምላክ አባት ስላለን ክብር ሁሉ ለእርሱ ይሁን። ለዚህ ግሩም ዝማሬ እግዚአብሔር እናመሰግናለን። ዛሬ ሪኮርድ የሆነው ቁጥራችን 7151 ነው። ይሄ ፕሮግራም በቀን 3 ጊዜ ሳምንቱን በሙሉ ይተላለፋል። በ6 ሰዓት፣ በ12 ሰዓት እና በ8 ሰዓት በኢስተርን ታይም አቆጣጠር። አርብ ምሽቱን ሙሉን የሰንበት ትምህርት አገልግሎት ነው የሚሰጠው። ቅዳሜ በ10:45 በኢስተርን ታይም የሰንበት አገልግሎት አለ። በዛን ሁሉ ተሳትፋችሁ እንድትሳተፉ እንግዲህ በጁላይ 1-5 በአንድሩስ ዩኒቨርሲቲ ኮንፈረንስ ተዘጋጅቷል። በኦንላይንም መመዝገብ ትችላላችሁ። ዌብሳይቱ አለ እና በዛ መሳተፍ ትችላላችሁ፣ መመዝገብ ትችላላችሁ። ካሁኑ ጀምሮ ለሚያዘጋጁት ለሁሉም በጸሎታችንም እናስባለን። እንግዲህ በብዙ ምስጋና በእግዚአብሔር ፊት እንቀርባለን። አሁንም ለልጆቻችን እንጸልያለን፣ ላዘኑ መጽናናት እንዲሰጥ፣ ወደ አገር ቤት ሄዱትንም በሰላም እንዲመልስ፣ ለሄዱ ያሰቡትንም በመንገዶቻቸው ጌታ አብሯቸው እንዲሆን፣ የታመሙት በቤትም በሆስፒታል ያሉት ፈውስ እንዲነካቸው እንጸልይ። የልባቸው መሻት ለጌታ ይነገሩ፣ ጌታ የልባቸው መሻት እንደፈቃዱ እንዲመልስላቸው እንጸልያለን። በዓለም ዙሪያ ሁሉ ስላለው ሰላም ማጣት እያየን ነው። ለመሪዎች የቀናውን ልብ እንዲሰጣቸው ጌታ፣ እኛም ዘመኑን ዋጁ ያለን ጌታ ዘመናችንን እንድንዋጅ እንድንዘጋጅ አብልጠን ወደ ጌታ እንድንቀርብ ጌታ አምላክ እንዲረዳን ወደ እሱ እንቀርባለን። በብዙ ምስጋና በእግዚአብሔር ፊት እንቀርባለን፣ ልመናዎቻችንን እናቀርባለን። ዛሬ የምታገለግለን እያየኋት አይደለም። ብዙ ነሽ ገብተሻል። እሷ ነበርሽ የምታገለግለን የገባች አልገባችም። እንግዲህ ከጉባኤው ፈቃደኛ በጸሎት የሚያገለግለን ፈቃደኛ በጸሎት የሚያገለግለን
የሚያገለግለን።
እሺ እሺ፣ ጌታ ይባርኮት ጋሽ ጌጡ። ሁላችንም እንደሚመቸን ሁነን በእግዚአብሔር ዙፋን ፊት በእምነት እንቅረብ። ከጋሽ ጌጡ ጋር እንጸልይ። ጌታ ይባርኮት።
አሜን። እሺ እንጸልይ። ይሰማል?
አዎ ይሰማል።
እሺ እግዚአብሔር አምላካችን እናመሰግንሃለን። ምስጋና ክብር ላንተ ይሁን። ሁላችንም ጠብቀህ በሰዓቱ እንድንገናኝ እግዚአብሔር ሆይ ይህንን ቃል እንድንካፈል ከማር ከወተት የበለጠውን ቃልህን ስታሰማን ቆየ፣ ስትመክረን ቆየ። እግዚአብሔር ሆይ ለእኛም ደግሞ ማስተዋልን አንተ ስጠን። እግዚአብሔር አምላካችን እናመሰግንሃለን። ይህንን እግዚአብሔር ሆይ ጥበብና እውቀት የሰጣቸውን በዚህ እንድንገናኝ ለሁሉም እንዲሰማ ሁሉን ጌታ አምላክ ሆይ እንድናዳምጥ ይህንን ቴሌኮንፍራንስ የሰጠህ አምላክ እግዚአብሔር ሆይ እናመሰግንሃለን። ኦ ጌታ ሆይ ይህንን ባናገኝ አንሰማማም፣ ትምህርቱንም አናገኝም፣ እነሆ የት ምክሩንም አናገኝም፣ ተግሳጹንም አናገኝም። እግዚአብሔር ሆይ ይህንን እያስተማርከን እየገሰጽከን እነሆ ተመለሱ ንስሐ ግቡ እያልከን እግዚአብሔር ሆይ መምጫህ እየቀረበ ስለሆነ መልእክትህ ለሁሉም እንዲደርስ እያደረግ ስላለ እግዚአብሔር ሆይ እናመሰግንሃለን። ነገር ግን ሰምተን አውቀን አንበን እንዳልሰማን እንዳንሆን እግዚአብሔር ሆይ በመጣ ጊዜ በፊትህ ለመቆም እንድንችል የእምነትን ቀበቶ አስታጥቀን። እግዚአብሔር ሆይ አንተ ብቻ እግዚአብሔር ሆይ ተመልከተን። እኛማ እግዚአብሔር ሆይ ኃጢአታችን በደላችን እግዚአብሔር ኮይ ሊጋርድብን ይችላል ነገር ግን የምትገልጠው የምታሳየን ማንነታችን የምታውቅ አንተ ነህና ለሁላችንም አንተ መልእክት ይተላለፍልን ከትንሽ ከትልቅ አንተ ጠብቅ ባልቴ ሽማግሌ ጠብቅ የኔ ጌታ የሚጸልዩ የሚንበረከኩ አሉና ለነሱ እግዚአብሔር ኮይ እድሜንም ጤናንም አንተ ስጣቸው እግዚአብሔር አምላክ ነው ጸሎታቸው ለሁሉም የሚደርስ እግዚአብሔር ኮይ ነውና አምላካችን ሆይ በዚህ እድሜያችን ደግሞ አንተን አክብረን እግዚአብሔር ኮይ አንተን ወደን አንተን የታምላክ ሆይ የጠራን ጉዟችን እንድንጨርስ እግዚአብሔር ኮይ ነው መጨረሻችን ያማረ እንዲሆን ለመንግስት እንድንበቃ እግዚአብሔር ኮይ አንተ እርዳን ወጣቶችንም ደግሞ አንተ ከፍ ከፍ አድርግልን ማስተዋልን ስጥልን እንዲያውቁ ቆም ብለው እንዲያስቡ የት እንዳሉ ምን እንደሚሰሩ እንዲያውቁ እባክህን በዚህ መጨረሻ ዘመን እንዳይጠፉብን ዓለም እንዳይጠፋቸው ዓለም እንዳይወስድብን ዓለም እንዳይነጥቅብን እግዚአብሔር ሆይ እባክህ እጃቸውን ያዝልን አቤቱ አምላክ ሆይ እንለምንሃለን ማን አለን ያላንተ ለማን እንነግረዋለን ማንስ ይሰማናል ማንስ ይፈጽምልና ላንተ ብቻ ነው የዓለም ፈጣሪ የዓለም አዳኝ አምላካችን እናመሰግናለን ክብር ላንተ ይሁን ይህንን ጸጋ የሰጠህ ይህንን ጥበብ እውቀት የሰጠህ ለሁሉ መልእክት እንዲተላለፍ ሁሉም በእውቀቱ እንዲያስተላልፍ ጸሎት የሚጸልየው በጸሎት ቃል የሚያካፍለው በቃል መዝሙር የሚዘምሩት በመዝሙራቸው በሁሉም ነገር እግዚአብሔር ሆይ እያስተላልፍክ ስላለህ ተባረክ ኦ ጌታ ሆይ በማለዳ ጎህ ሲቀድ ወፎች ይዘምራሉ በቋንቋቸው ያመሰግናሉ ዛፎች ይወዛወዛሉ ክብር ይሰጣሉ ሁሉ ነገር በቋንቋው ያመሰግናል የሰው ልጅስ ምን ያህል ነው የሚያመሰግነው በመልኩ የፈጠርከው በመልኩ ያሰራው ማስተዋልን የሰጠው ምን ያህል ይሆን የሚያገለግልህ ምን ያህል ይሆን የሚገዛልህ ምስጋናስ የሚሰጥ ምን ያህል ይሆን እባክህን ጌታ ሆይ ምስጋና እንድንሰጥህ እንድናገለግልህ ሁልጊዜ በሰጠን መልክ መክሊት ሁልጊዜ እንድናገለግልህ አንተ እርዳን በዚህም ደግሞ ነው ጌታም ሁልጊዜ የሚያገለግሉን የሚዘምሩልን ቃል የሚያካፍሉን የሚመሩልን ነውህቶችን ወንድሞችን ሁሉንም ጌታ አምላክ አንተ ባርካቸው አትለያቸው ጨምረ ኃይልን ስጣቸው ዕውቀትን ጥበብን ስጣቸው ነውብርታትን ስጣቸው የኔ ጌታ ሁላችንም ጉዟችን ወደ ሰማይቱ ሀገር ወደዚያች ነውና ወደ አዘጋጃት ምላንት ያባት የብሩካን ዓለም ሳትፈጠር የተዘጋጀችውን ርስታችን ወረሱ ከመትላቸው ጋርኛም ደሞ እድላችን እንዲሆን በዚህ በህይወት ይያልን እግዚአብሔር ሆይ አንተን ልናመሰግንህ ይገባናልና እግዚአብሔር ሆይ አንተ እርዳን መጨረሻችን ያማረ ይሁንልን በዚህ ጌታ አምላክ ሆይ በቴሌኮንፈረንስ በተባለው እግዚአብሔር ሆይ ታላቁ ስብሰባ በዚያ ሁላችን ደግሞ እግዚአብሔር ሆይ ተካፋዮች የሚሆኑ ሁሉ እግዚአብሔር ሆይ ቀኑን አሳምረ ጊዜውን አሳምረ ነው ሰዓቱን አሳምረ ነው መልክቱ እንዲተላለፍና ለሁሉም እንዲደርስ ጊዜውን ሰዓቱን አንተ ባርክ የኔ ጌታ የታመሙ የተቸገሩ ያዘኑ የወጡ ሁሉንም እግዚአብሔር ሆይ ታያቸዋለህ እግዚአብሔር ሆይ አንተ ለሁሉም መፍትሄ አንተ ስጥ ለሁሉም እርዳታ አይቋርጥ እግዚአብሔር ለሁሉ በቂ ነህ ምንም ነገር ምንም አንተ የሚሰወር ነገር የለም በዋሻ ቢሆኑት በተራራ ቢሆኑት በውሃ ውስጥ ቢሆኑት ለሁሉም በቂ ነህና እግዚአብሔር ሆይ አንተ ጌታ አምላክ ሆይ ለሁላችንም እርዳን አትለየን አገራችን ኢትዮጵያን አስባት እግዚአብሔር ሆይ በእስራኤልም ያሉትን አስብ ይሄን ጦርነት ጌታ አምላክ ሆይ በቃህ በል ሰላም ወጥተው ሰላም እንዲገቡ ወገኖቻችን ሁሉ ሰላም አድርግልን የኔ ጌታ አትለየን አምላካችን ሆይ ላንተ አደራውን እንሰጣለን አንተ እንደ ዕውቀት እንደ ጥበብ አድርግ እኛ ግን ጌታ አምላክ ሆይ መምጫህ እንደደረሰ ሁሉንም አውቀን እግዚአብሔር ሆይ እንድንዘጋጅ እርዳን እግዚአብሔር አምላካችን ሁላችንም ለመንግስት አብቃን ላዘጋጃት አብቃን አትለየን ይህን ዓለም የምናሸንፍበት ኃይል ብርታት እምነት ጽናት ስጠን። ኖ የታምላኩ የእምነት ቀበቶ አስታጥቀን። እግዚአብሔር ሆይ እውነተኛውን ቃልህን ይዘናልና በዚህ የታምላኩ ሆይ ሁላችንም ተዘጋጅተን እንድንጠብቅ እርዳን። ኦ ጌታ ሆይ መምጫ አይታወቅም። ኖ ጌታ አምላክ ሆይ ብቻ ጠብቁን ያልህ ተዘጋጅተን እንድንጠብቅ እንደ ወታደር ጦር መቼ እንደሚመጣ አያውቅም፣ ተዘጋጅቶ ይጠብቃል። እኛም ጌታ አምላክ ሆይ ወንጌል ወታደሮች ነን እንድንጠብቅህ። እግዚአብሔር ሆይ መቼ እንደምትመጣ አናውቅም፣ ነገር ግን ተዘጋጅተን እንድንጠብቅህ እርዳን። የኔ ጌታ አትለየን፣ ለሁሉም ነገር በቂ ነህ። እግዚአብሔር ሆይ ትበቃናለህ፣ ለሁሉም ትደርሳለህ፣ ታየናለህ፣ ትመለከተናለህ። እግዚአብሔር ሆይ አንተ ደግፈን፣ አይዟችሁ ብለን፣ በእምነታችን አጽናን፣ በርትተን እንድንጓዝ እርዳን። አካሄዳችን አሟሟታችን ሁሉ አንተ አሳምር። የኔ ጌታ አትለየን። ሆይ እንግዲህ በዚህ ምሽት የተደረገውን ፕሮግራም ሁሉ በመዝሙርም በጸሎትም በቃልም በማንኛውም ነገር በመሪነትም ጌታ አምላኩ ያገለግሉነን። እግዚአብሔር ሆይ አንተ ባርካቸው። እኛንም ሁላችን አንተ የምንሰማው የምናዳምጠውን ሁሉ ባርክ። ሰላምህ፣ ቸርነትህ፣ ርኅራኄህ አያቋርጥብን የኔ ጌታ። ጊዜውን ሰዓቱን እነሆ አንተ ተረከብ። ሌሊቱን ባርክ፣ ቀን ለሆንላቸው ደግሞ ቀኑን ባርክ። እግዚአብሔር ሆይ ለሁሉም በቂ ነህ፣ አትለየን፣ አብረህን ነውን። ሰላምህ ቸርነት አይለየን የኔ ጌታ። እግዚአብሔር ሆይ እንግዲህ ጊዜውን ተረከብ፣ ሌሊቱን ተረከብ፣ ቀኑን ተረከብ። እግዚአብሔር ሆይ ሰላም አሳድረን፣ ሰላም አውለህናል። ለሁሉም ጌታ አምላክ ሆይ ምስጋና ይድረስህ። ስለሰማህን፣ ስላዳመጥከን፣ ስላየህን ተባረክ። በጌታ በኢየሱስ ክርስቶስ ስም አሜን።
አሜን፣ አሜን፣ አሜን። እግዚአብሔር ባርኮት ጋር ጌጥን ጸጋውን ያብዛለት። ሰውንም ቤተሰቦትንም እግዚአብሔር አምላክ ይባርክ። አሜን። እግዚአብሔር ልመናችን ጩኸታችን ይስማ። በዚህን ጊዜ የተገኛችሁት ሁሉ እግዚአብሔር አምላክ ይባርካችሁ፣ ጸጋውን ያብዛላችሁ። ደህና ደሩ፣ ደህና ዋሉ፣ ደህና አምሹ።